ሬዲዮ ጣቢያ ነው። ይህ በስቶክሆልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶክሆልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ኤፍኤም ጋር የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የፍትህ ስርዓት ከጊዜ ወደ ጊዜ እየተሻሻለ የመምጣት አዝማሚያ ቢያሳይም ጨርሶ እንዳልተፈወሰ የአደባባይ ሚስጥር ነው። አሁን የለውጥ ኃይል ብሎ ራሱን የሚገልጸው ስርዓት ፍጹም አንባገነን ከሆነ ወያኔ አንጻር ይበል የሚያሰኝ ጥረትን ያስተዋልን ቢሆንም ዛሬም ዜጎች በፖለቲካ አመለካከታቸው ይታሰራሉ፣ በማንነታቸው ጥቃት ይፈጸምባቸዋል። ዛሬም ከቡናማ አይናቸው እንባ ይታፈሳል፣ ከቦስቋላ ጎናቸውም ደም ይፈሳል። እይታዬ ሚዛናዊ እንዲሆንልኝ የተወሰኑ ምሳሌዎችን ለማሳየት እሞክራለሁ። መንግስት የሕግ የበላይነት ለማስከበር እያደረገ ባለው ሙከራ የኤፌኮ አመራሮች የሆኑትን ኦቦ ጀዋር መሐመድና ኦቦ በቀለ ገርባን በቁጥጥር ስር ሲያውል ከነዚህ ግለሰቦች አንጻር እዚህ ግባ የማይባል የፖለቲካ እንቅስቃሴ በተቃዋሚ በኩል ያለውን አቶ እስክንድርን አስሯል። ያም ሆነ ይህ አቶ እስክንድር በሕጋዊ መንገድ እየተንቀሳቀሰ ሊሆን ይችላል። ከነጀዋር ጋር ማነጻጸር ግን ጉዳዩን ያገነዋል። ሌላ ልጨምር፣ አቶ ልደቱ አያሌው የታሰሩበት ምክንያት እምብዛም አሳማኝ አይደለም። የሆነ ሆኖ ኢትዮጵያችን በፍትህ መንገድ ዳዴ እያለች ናት። ተረኝነቱ እንቅፋት ሆኖ ቢያንገዳግዳትም ግና እዚህ ላይ አንድ ነገር ማለት ወደድኩ። መንግስት ዜጎችን በኩል አይን ማየትና በአግባቡ ሕግን ማስከበር አለበት። እውነት ነው፣ ብልጽግና የወያኔ ክርስትና ልጅ ነው፣ ጠረናቸውም ይመሳሰላል። በቅፉ አይደል ያሳደገው? ፖለቲካም አይደል? ቁማርም አይደል?
Yeah.
የአሜሪካ ድምፅ ሬዲዮ የሳምንቱን የእሁድ ፕሮግራሙን በተለመደው ሰዓቱ ጀምሯል። በዛሬው ፕሮግራማችን በቅድሚያ ክፈት በለው በሩን የቁማር ቤቱን በሚል ርዕስ በጋዜጠኛ ተመስገን ደሳለኝ ተጽፎ በፍትህ መጽሔት ላይ የወጣውን ጽሑፍ አንድ አፍታ ሚዲያ እንዳቀረበችው በቀጥታ እናሰማችኋለን። በዛሬው ዕለት አንድ አዲስ ጸጉረ ልውጥ እንግዳ እዚህ ስቱዲዮአችን ውስጥ ይገኛል። ይሄንንም እንግዳ አጥር ያለ ከዚህ እንግዳ ጋር አጥር ያለ ውይይት እናደርጋለን። እንግዲህ ዜናም በተለመደው ሰዓቱ ይቀርባል። ከዜና በኋላ የስልክ መስመራችንን ወደ ኢትዮጵያ በማዞር አንድ እንግዳ ይዘንላችሁ እንቀርባለን። ውድ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆዩ ተስፋ በማድረግ እስቲ ስለ አባይ አንድ ሼኪ ያሰሙትን እንጉርጉሮ አብረን እናዳምጥ።
አሁን ግን አባይ አፈርና ግንድ ይዞ መዞሩ ቀርቶ ብርሃን ሊሆነን በመጠጋቱ ይሄንን ለማየት እድሜ ለሰጠ ጌታ አላህ ምስጋና ይገባው። እንዳጋጣሚ ሆኖ ለኛ ለኢትዮጵያን ሙስሊሞች ለኢደል አድሃ በዓል ስጦታ ሆኖናል። ይህም በማስመልከት በአማርኛና በአረብኛ ያወጣሁት ንሽዳ ተጋበዙልኝ። ዒድ ሙባረክ። بتربتي الوطن شربت برا وشعبك عطشان وبك أخضر أرض المصر وأرض السودان مشيت عابرا إلى ما تشاء تاريك أنوارك أرض الحبشة الآن خلاص حان دورك الحمد لله ربنا يا نعمة الله يا مليك الأنهار يا من استلمت رسالة عمر يا سالك طروق يا عابر السبيل يا بعد الغربة اخدم وطنك أبا من أبا الذعنين والفرات يجرياني فوق السبع السماوات
አድማጮቻችን ይቅርታ ከፍ ያለ ይቅርታ እንጠይቃለን። የተቀዳበት እንብያል አስቸግሮናል። ወደ ኋላ ላይ ከሌላ የተቀዳበት ፈልገን እናሰማቸዋለን። በአማርኛና በአረብኛ ስለ አባይ ምስጋና ሲያቀርቡ ነበረ እኚህ ሼክ። ለማንኛውም ይቅርታ እንጠይቃለን። አድማጮቻችን እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። በዛሬው ፕሮግራማችን ከመንገው ያለው እንደገለጽኩላችሁ እዚህ ስቱዲዮአችን ውስጥ አንድ ወንድማችን ይገኛል። ይህ ወንድማችን ኢትዮጵያ ባሁኑ ጊዜ የሚኖር ነው። ከዚህ በፊት ስዊድን ይኖር የነበረ ወንድማችን ነው። እስቲ እሱ ምን እንደሚል ስለ ሁኔታዎች ሁለቱንም ሀገር ያቀዋልና ስለ ሁኔታዎች ከሱ ጋር ውይይት እናደርጋለን። እስቲ ጠጋበልና ራስን አስተዋውቅ ለአድማጮቻችን። ዜኛው ቁጭ በልና ድምጽን ከፍ አርጋ አድማጮች እንዲሰሙ።
ሰላም አመሰግናለሁ አህመድ እንግዳ አርጋ ወደ ኖርኩበት ሀገር ተመልሼ
አይደል
እንዳገኛችሁ እድል በማግኘቴ በጣም ደስተኛ ነኝ።
ግን ስቶኮልም አልኖርኩም ብዙም
የመጨረሻውን 6 7 ወር ስቶኮልም ላይ ኖርኩት። ከዛ በፊት ግን ጥሩ የሎንድ ነዋሪ ነበርኩ
አይደል ደቡብ ስዊድን።
ደቡብ ስዊድን ከስቶኮልም እንግዲህ ቢያንስ 700 ኪሎ ሜትር ወደ
የተማሪዎች ከተማ የሆነችው ሎንድ
አው የትልቅ ዩኒቨርሲቲ ከተማ ነች። በዛ ነው የምትታወቀው።
ብዙ ኢትዮጵያኖች ይኖሩ ነበር ድሮ። ብዙ ታዋቂ የሆኑ ኢትዮጵያኖች አቃሉ እዛ ይኖሩ ነበር። አሁን ግን እየቀነሰ መጥቷል መሰለኝ።
በርግጥ እኔ ኤግዛክትሊ ምን ያህል ማን እንዳለ ብዙ አላውቅም። እኔ በነበርኩበት ጊዜ ግን ብዙ አልነበረም። ቢሆንም ግን ጠንካራ ኮሚኒቲ ነበር። ኢትዮጵያን በተለይ በተመለከተ ጉዳይ ላይ የባህሏን የታሪኳን ለማስተዋወቅ ብዙ ስራ እንሰራ ነበርና አብረን የነበርነው ልጆች በጣም ጎበዞችና በተሰባይ ሆነ ጥሩ ኢትዮጵያዊ ማለት ይችላል።
ሬዲዮም ነበራችሁ መሰለኝ?
አዎ እስ እንግዲህ ሬዲዮን ካነሳ ላይቀር በስዊድን የመጀመሪያ በአማርኛው ቋንቋ አየር ላይ የዋለ የሬዲዮ ጣቢያ የኛ ሬዲዮ ነው። የሉንድ ባህል ማህበር ነበር።
ኦኬ
ኢትዮፒስካ ኩልቸር ፈሬኒንግ ኢሉንድ ይላል። እዛ የነበርነው ጥቂት ሰዎች አንድ ላይ ተባብረን የመጀመሪያውን በአማርኛ ትዝ የሚለኝ ፍቃድ ስናወጣ ስቶኮልም ስለነበር ዋናው የሬዲዮ ፍቃድ የሚሰጠው በዛ ጊዜ አማርኛ ተላልፎ ስለማያውቅ ብዙ ጥያቄ ሲጠይቁን እንዴት ነው ዘፈኑ የምታስተላልፉት ሙዚቃው የኮፒራይት ነገር እንደምታውቁ ተንከር ያለ ስለነበር ያን በተመለከተ ብዙ ማስረዳት ነበረብን እና በዛም ነው
የማላችሁ እየተገዘታችሁ ነው ያስረዳችሁ?
አዎ ማለት ይቻላል። አንዳንዴም ከመሐከላችን የሚያንጎራጉር ካለም ኮፒራይት እንዳይኖር ጥያቄ። ያ
እንዴት ነበር በዚያን ጊዜ ስታስተላልፉ ሬዲዮ?
በጣም ደስ ይል ነበር። ምክንያቱም ያው
አድማጭ ነበራችሁ?
በጣም ብዙ አድማጭ። የሚገርመው ከኢትዮጵያ የበለጠ ኤርትራዊ ነበር የሚያደምጠው ማለት ይቻላል። ምክንያቱም ሉን የነበርነው 60 ምን ሞላ አይመስለኝም። በጣም ጥቂት ነበር። ግን ሁሉም በእውነት ራሱን ሰጥቶ ጊዜውን ሰጥቶ ጉልበቱን ገንዘቡን ሳይቀር በጥሩ ፍቅር ነበር እናሳልፈው። ከባድ ጊዜም ቢሆን ጥሩ ኢትዮጵያ ግዴታ ነው የተወጣ ኮሚኒቲ ይኖራል። ሉንድ ነው ማለት ይችላል። እውነት ነው ልዩነታችን እንዳለ ሆኖ ፍቅራችን የበለጠ ነው።
አቃለው እነሱ ምን
አው እነሱ ምን ፈቃደኛ ነገር መሰረት
ብዙ ካንካራ የሆኑ ሰዎች ነበሩ እዛ።
በጣም ብዙ ስራ ሰርቷል።
ያ እሺ እንዴት ነው አንተ አሁን ኢትዮጵያ ገብተሃል?
አው
ማለት አይቻልም
ኖራለሁ እንጂ ኢትዮጵያ ከገባሁ እኮ 20 አመት አለፈኝ።
እኮ እንዴት ነው እንዴት ይታያል?
እንግዲህ ለማለት ዋት ብዬ ነው
አይደል?
አው ከፋም ለማም እናት
ሀገር ሀገር ነች አይደል? እናት ምንድነው ቴዲ የሚዘፈን?
ያው እናት ትቀየራለች ነው ትለወጣለች የሚል
ደሃ ስለሆነች ማለት ነው።
አው አው
ስቀያሚም ትሁን ደሃም ትሁን ምንም ትሁን እናት እናት ነች።
አው እኔ ኢትዮጵያ ኢትዮጵያ ነች። እንግዲህ አንዴ ነው እዚህ ምድር ላይ የምንኖረው። ስለዚህ እቺን ምድር ላይ በመንቆየት ጊዜ እንደው ከኛም ላለፈ ለሀገር የሆነ ነገር ማድረግ አንድም ሰው ቀጥሮ ማሰራት ስራ ነው።
ምን እየሰራ ነው ያለው?
እኔ ብዙ ነገር ነው መስራውና ይሄ ነው ለማለት ከብደኛል። ግን እንደው ጠቅለል ባለው
ሁሉ ገብነ
አው በአርቱም አለሁበት የማኔጅመንት የአርት ማኔጅመንት ስቱዲዮ ውስጥም እንደዚሁ ኖር ማኔጅመንቱን በተመለከተ በምግብና መጠጥ ኢንዱስትሪ ውስጥም በተለይ በዳቦ ስራ ላይ በሰፊው ሰራለሁ። በተመሳሳይ ደግሞ በሰፊው ደረጃ በትምህርት ቤት ከቤተሰብ ጋር ምንሰራው ትምህርት ቤት
ማለት
ከመዋለ ህጻናት ሃይ ስኩል የሚባለው መሰናዶ ነው የሚባለው በአሁን ሰዓት
ምን ይላል ዩኒቨርሲቲ መሰናዶ ማለት ነው።
አዎ ለክ ጊምናዚየት እዚህ እንደሚባለው አሁን መሰናዶ ነው የሚባለው። ያው ቅድመ ዝግጅት ለዩኒቨርሲቲ ለመግባታቸው ፊት እንግዲህ ከ5-6000 ተማሪ በላይ ይዘን ነው መሰራው። የዛን ቦርድ ሰብሳቢ ነኝ።
የት ነው ሴት አከባቢ?
ወደ ቃሊቲ ነው። ኢትዮ ናሽናል ይባላል። በዚህ አጋጣሚ ትምህርት ቤት ለመክፈት የምትፈልጉ ጥሩ የምክር አገልግሎት ለመስጠት
በተለይ
ለስቶኮልም ለስዊድን ነዋሪ ኢትዮጵያኖች ነጻ አገልግሎት ለመስጠት ፈቃደኛ ነኝ።
በጣም አሪፍ ነው።
አዎ እና በጣም ወሳኝ ነገር ነው። ትምህርት የሁሉ መሰረት ነው። እዚህ ሀገር ስዊድን እንደምናየው እዚህ ስልጣኔ ድረስት ምን ያህል ትምህርት ቤት ላይ እንደሚሰሩና ምን ያህል የትውልድ ቀረጻ እንደሚሰራ በትምህርት ቤት ውስጥ መቼስ ማንንም ይሄን ያጠዋል ብዬ አላስብም። ግን በይበልጥ በኢንቨስትመንትም ደረጃ ቢሆን ትምህርት ቤትን መክፈት ከባድ ሊሆን ይችላል መጀመሪያው ግን ደስታው ለሀገር የሚያበረክተው በብዙ መልኩ ብቻ በጣም ትልቅ የመንፈስ እርካታም የሚሰጥ ነው። ትናንሽ ልጆችም አቃቸው እንግዲህ በዚህ አመት ውስጥ አንዳንድ የትምህርት ቤት መስዳቸው ነበሩት ዶክተር ሆነው ጠበቃ ሆነው ሳይ በጣም ደስ የሚል ነው
ማለት ኩራት ይስማል።
አው እንግዲህ ሩጫና አልጨረስኩም ግን ቢሆንም ለዚህ ደረጃ መድረሴ
በጣም ደስ ይላል። በተለይ ደግሞ በትምህርት ላይ ችሎታህን አውቀትህን ካፒታልህን በትምህርት ላይ ማዋልህ በጣም ትልቅ ነገር ነው። ዳቦም ቢሆን መቼም የሰው ልጅ ሳይበላ ምንም ነገር ማድረግ አይችልምና እሱም ቢሆን ትልቅ ነገር ነው። እንዴት ነው ግን ኢትዮጵያ ውስጥ ለምሳሌ አንድ ትምህርት ቤት ሰምቼ ነበር አንድ ትምህርት ቤት የከፈቱ እንዳለ ትምህርት ቤቱን አወደሙባቸው ሲባል ሰምቼ ነበር። እሳቸውንም ኢንተርቪው ሲያደርጉ አዳምጬ ነበር ሰሞኑን በተደረገው እንትን ላይ። ይሄ ነገር አያሳስባችሁ?
እንግዲህ ምንድነው ያው ፈተናዎች ይኖራሉ ከባድም ቀላል ሊሆኑ ይችላሉ። በኔ እምነት መጽናትና ያለውን ሁሉ ማድረግ
ያላማጽናት
ነው። ብዙ ጊዜ እኛ ምንረሳው እንግዲህ ኢትዮጵያ 110 ወይ 110 በላይ ሚሊዮን ያለበት ህዝብ ብዙ ብሔሮችም የሚኖሩበት አገር ነውና ልዩነቶች ይኖራሉ። ቅድም መግቢያ ላይ
የፈለገው ልዩነት ቢሆን ትምህርት ቤት ማፍረስ ምን ነው?
አውነት ነው ይሄ ተገቢ ነው ማለት ነው።
በልዩነት ምክንያት የሚመጣ ነው የራስን ትምህርት ቤት ማፍረስ።
ያስተሳሰብ ልዩነት አንዳንድ ሰው ያልገባው አካሄዱ ያልገባው አንዳንድ ሰው ዳዴ ስልክ ከእንትን ጋር ከግንብ ጋር ከድንጋይ ጋር ይጋጫል መሰለኝና እንደዚህ የሚጋጩ ሰዎች ያላወቁ ሰዎች ናቸው። እኛ ደግሞ የማስተማርና የማስተካከል ግዴታ አለብን። እሱ ላይ ምን ሰራለን እየሰራንም ነው እውነት ለመናገርና
ጥሩ ነው። በነገራችን ላይ ራስህን እንኳን አላስተዋወቅም አላስተዋወቁ ነው እንትን ስለገባው
አብይ ዘለቀባላለው እርግጠኛ ነኝ ስቶኮልም የምታውቁ የድሮ ወዳጆች የምትሰሙኝ ካላችሁ በዚህ አጋጣሚ እንደናችሁ ባያሌው ብያለው እና በጣም የምወደው ኤንቫይሮንመንት ውስጥ ነው ስቱዲዮ ውስጥ መገኘት ከና አመድ ጋር አመድ እንኳን ረስተኛል እኔ ድሮ በደንብ ስለማስተዋወቅ በተለይ ኢትዮጵያ ሴንተር ላይና ጥሩ ነው ጥረትህንና እዚህ ደረጃም ደርሰህ እጃ ለመስጠት ማለት እንደዚህ ነው። አሁንም በርትታችሁ
እኔ መርሳት ነገር አይ ቲንክ ምንድነው አንዱ ጋዜጠኛ አንዱ ምን ብሏል መስላ አንዱ ፈላስፋ የኔን ሞት ብዙ ተጋኗል የሚላል የኔ መርሳት የተጋነን አይመስለኝም እረሳለሁ። የኔ ደግሞ ለምረሳው ለምን እንደሆነ አላውቅም ከትናንት ወዲያ ያው ያጫወተኝን ያወራውትን ግለሰብ ወቴቨር ከሶስት ቀን ከአምስት ቀን በኋላ መንገድ ላይ ባይ ሰላም ካላሉኝ ሰላም አለልኝ ምክንያቱም እጠራጠራለሁ አውቃቸዋለሁ አላውቃቸውም የሚወጣሉኝ ናቸው የሚወዱኝ ናቸው ስለዚህም ብያልፋለሁና ብዙ ጊዜ ችግር አለብኝ ባንተ ብቻ አይደለም እውነት ለመናገር ነግሬሃለሁ ብዙ ጊዜ ሆኖናል ደሞ
እኔ ምንም ማስከፍልህ ነገር የለም የምከፍልህ ነገር የለም ስለዚህ ችግር የለውም
አንተ ብቻ አይደለም ብዙ ሰው ይለኛል ግን ይሄን ደሞ ችግሬን የሚረዳልኝ የለም
አይ ሰላም ያው ምን አይከፈልበትም ስለዚህ ብዙ ጊዜ መንገድ ላይ
ብዙ ጊዜ አይቻለሁኝ እንደሚያስከፍል አንዳንዱ ገልምጦም የሚሄዳል
ለጥሩ ነገር ከሆነ መትከፍሉ ምንም አይደል
አይደል
ብዬ ነው
ማለት መቻል ነው እንትኔ ደግሞ ለምን ብዬ ራሴን አሰቃያለሁ ለምን ሆዴን አሳምማለሁ ምን አረኩት ይሄን ወንድሜን ይችን እህቴን ምን አረኳት ከምል ዝም ብዬ ሸል ብዬ ማረፉን መርጣለሁ። ለማንኛውም እንኳን ደህና መጣህ ምን ያህል ጊዜ ትቆያለህ?
ወይ ብዙም አልቆይ እንግዲህ ከአንድ ወር በታች ነው የምቆየው። ያው
እንዴት አየው ስዊድንን አንተ ከነበዚህ ሀገር በነበርክበትና አሁን ያለበት ሁኔታ አስተያየት ምን ይስማል?
እንግዲህ ከባድ ነው ያው እንደማየው ከሆነ እንደ ስዊድን አይነት ሀገሮች ያው እኔ በትምህርት ደረጃም ያው ስለ እድገት ነው የተማርኩት ዩኒቨርሲቲና የዴቨሎፕመንት ስታዲስ ነበር እኔ ያጠናሁት ስዊድን ይያለውና በዛ ረገድ ያው ብዙ ማያቸው እድገቶች በተለይ ስዊድን ከላይ ምንም የሚታይ ነገር የለም። ለኔ ዛሬ 20 አመትና እንኳን የዛሬ 20 አመት አንዳንድ ፊልሞች ወደ ኋላ እጄ ዛሬ 50 አመት ስቶኮልምን ብታዩት አንዳንድ ዶክመንተሪ ብዙ ለውጥ የለውም አገሩ እንደ አገር ግን ይሄ ዲጂታላይዝድ ወደ ሞደርን ወደ ዘመናዊነት አሰራር በተለይ እነዚህ የሶሻል ሲስተሙ ቀጠሮ ያያዘ ባንክ የገንዘብ ልውውጦች ምናምን እነዚህ በሙሉ በጣም ዲጂታላይዝድና ኦንላይን መሆናቸው ብዙ ነገር አቅልሏልም አንዳንዴም እንዶ በመንፈሳዊ አጠራር ወደዛ ወደ ተፋተኛው ዘመን ለመሄድ የተንደረደረ ይመስላል።
እሱማ የቀጠሮ ያስትል አንድ ነገር ተዛለ የፈለገው ነገር ቢሆን ለምን እንደሆነ አይገባኝም። ኢትዮጵያውያን ቀጠሮን በተመለከተ 7 ሰዓት ካልከው 8 ሰዓት ነው፣ 7 ሰዓት ካልካት 9 ሰዓት ነው ወዘተ። ይሄ ነገር አሁንም ኢትዮጵያ ውስጥ እንደዚህ ነው?
አይ እየተሻሻለ ነው በእውነት። አዎ እየተሻሻለ ነው። ገንዘብ ጊዜ ገንዘብ ነው የሚለው እየገባን ነው
ነው።
አዎ ለውጥ አለ፣ እውነት ለመናገር ለውጥ አለ።
አንድ ነገር ሰምቼ ነበር በዚህ ጨዋ ልጅና ምንድነው እሱ ወደ ኋላ ነው የሚመጣው የሚባል አባባል አለ። ድግስ ስትጠራ ረፈድ ብለ ካሌር ከሆዳ ምናምን ይባላል የሚል ነበርና ድግስ ሰርግ ደግሰው ሆቴል ውስጥ ነው ሰርግ ደግሰው በሰዓቱ ያልመጡ የመጡትን ሰዎች አስተናግደው ከዛ በኋላ ሰዓቱ ሲያልቅ አነሱ ምግቡን ምኑን ምኑን ሌላ ተረኛ ነበር የለመዱት እነዚህ እንትን ወርደድ ወርደድ ያልመጣሉ አይደለም የተከበሩ ሲመጡ አይ ተነስተዋል አልቋል እኮ ድግሱ አሏቸው። እንዲህ አይነት ነገር ማስለመድ ከአዘ እንዲህ ስትጀምር ሰው ኦሆ ይላል። አሁን ለምሳሌ እዚህ ሀገር ምን ያለው መሰለኝ ስብሰባ ይጠራል። ስብሰባ ሲጠራ 15 ሰዓት ላይ የተጠራውን ስብሰባ ሰው 17 ሰዓት ላይ ይመጣል። ምንድነው የሚደረገው? አክብሮ የመጣው 15 ሰዓት ላይ አክብሮ የመጣው ጥቂት ሰው ስለሆነ ዝም ብሎ ቁጭ ብሎ እንዲጠብቅ ይደረጋል። እኔ ደግሞ ምንድነው የምለው ያልመጣውን ከምንጠብቅ የመጣው ማክበሩ ይሻላል። 15 ሰዓት ላይ ስብሰባ ተጠርቶ አምስት ሰው ከመጣ ለዛ ለአምስት ሰው ማስተናገዱ ተገቢ ነው። አለበለዚያ ምንድነው የሚሆነው በሚቀጥለው ስብሰባ ላይ እነዚህም አምስት ሰዎች አይ እንደዛው ነው የሚያደርጉት ምክንያቱም እኛ በሰዓቱ ብንገኝም ሰው ካልመጣ ስብሰባ አይጀምርም ይላልና ይሄን ነገር ኢትዮጵያውያን መማር አለብን። ምንም እንኳን ዋጋ የሚያስከፍል ቢሆንም እንደዚህ አይነቱን መጀመር አለብንና ጥሩ ነው ኢትዮጵያስ እንደዚህ ተጀምሯል።
አዎ አይ ሰዓት ላይ እውነት ለመናገር እኔም እንደ ማንኛውም ኢትዮጵያዊ ትንሽ ሰዓት ላይ ችግር ነበረብኝ፣ ግን በጣም ከራሴ ጋር ተሟግቼ ራሴን አሳምኜ በሰዓት መገኘት የመጀመሪያው የስልጣኔ ምልክት ነው።
ለምንድን ነበር ግን መጀመሪያ ችግር ነበረብኝ አልከው? ምንድነው እንደዚህ የሚያደርገው ነበር? ምንድነው
በጣም አሁን እኮ አንተ ብለዋል እኔ በሰዓቱ ብመጣ ሰው አይመጣም ብዬ ነው ማስበው።
ኦኬ
ስለዚህ ያ ያዘናጋኝ ነበር። አሁን ግን ሰው መጣል መጣ እንዲያውም በሰዓቱ አይደለም ቀደም ብዬ ነው የምገኘው። በተለይ ደግሞ በስራ ዓለም ላይ በደንብ ስታየው ሰራተኛ ቀጥረህ ስታሰራ በሰዓቱ የማይመጣ የመጀመሪያ መጣለው ሰራተኛ የፈለገ የማይችል የፈለገ የማይገባው የፈለገ ሰነፊውን በሰዓት ሲመጣ የመጀመሪያውን 50% ፖይንቱን ሰጥቻለሁ። በቃ አትሊስት በሰዓቱ ተገኝቷል። ስለዚህ ወደፊትም በስራ ማለም ምናልባት እንግዲህ ሁላችንም እዚህም የነበርንም ወደፊትም ወደ ኢትዮጵያም ለመምጣት ብቻ በስራ ዓለም ውስጥ ያለን ሰዎች እርግጠኛ ነኝ እዚህ ሀገር ስራ አርፈደ ብትገባ በተወሰነኛው ቀን በኋላ እንደሚያባረረው ወይ ሆነ ችግር እንደም ልክ እንደዛ ማሰብ አለብንና በተለይ እንደዚህ ጥሪ ላይ እንግዲህ ጠሪ አክባሪ የሚባለውን ሁሉ ዋጋን ሰጠዋለን ካልን ለባለቤቱ ወይ ለጠሪው እንደው ንቀት ሆኖ እንዳይታይ ስብሰባ ሰው ሲጠራ በተለይ እንደው በዚህ አጋጣሚ እኔ ተሻልኩ ነኝ ብያደንም ግን እኔ ራሴን አሻሽያለሁ ነው
ይሆን ጥሩ ነው
ይደገፋል። በሰዓቱ መገኘት የመጀመሪያው አክብሮትና የመጀመሪያው ለዛ ጊዜ ዋጋ የመስጠቱ ምልክት በሰዓት መገኘት።
የኢትዮጵያ ነገር ሲነሳ የጊዜ ማክበርና ይሄ ቤተሰብ ጋር ድግስ ምናምን ስትጠራ ምንድን ነበር ልጆች ሆነን በደንብ አድርገህ በልተው ይሄድ ይባላል ከቤት እዛ ሄደህ እንዳታሰድበኝ። እንዲህ አይነት እኮ ኃይለኛ ኃይለኛ ይሉኝታ ያለበት ህብረተሰብ ነው።
እንግዲህ አንዳንድ ልዩም የሚያደርገን ከዚህ ዓለም ፍጥሮች ልበል ወይም ሰዎች አንዱ ልዩ የሚያደርገን ይሄ አስተሳሰባችንም ነው።
በደንብ አድርገህ በልተህ ከዚህ ቤት ምግብ የሌለ ይመስል እዛ ሄደህ እንትን እንዳታሰድበኝ።
አንዳንዴ አስተዋይነትም አለ እኮ ሁሌም ትክክል ባይሆን አንዳንዴ ግን ይሰራል። እኔ አጋጥመኛል ሄጄ የሰርግ ቤት ምግቡ ላልቆ ሊደርስ ይችላል አርዛ በላለሁ ብዬ። ስለዚህ እኔም ቢሆን ብጠይቀኝ ዛሬ ሰርግ ቤት ብጠራ በባዶ ወዲያ አልሄድም በእርግጠኝነት።
ኦኬ አብይ ኢትዮጵያን እንግዲህ ታውቃታለህ አሁን በደንብ እንዴት ነው እድገቱ የማህበረሰቡ የኢኮኖሚው የፖለቲካው በአጠቃላይ ስታየው ምን አይነት ለውጥ ያለ?
እንግዲህ እኔ በዚህ ምናልባት 23 ዓመት ይመስለኛል ግን ወደ ኢትዮጵያ ከገባሁና ብዙ በገጠሩም በከተማው በተለያየ ቦታ ውስጥ እኔ ኃላፊነት አለብኝ ብዬ በራሴ ወስኜ ነው ብዙ ፈተናዎችን የሚያየውበት ጊዜ አለ። በተለይ ያንዳንድ የፖለቲካ ሁኔታ ስታይ በጣም የሚያማርርና እንዱ ምን ላረግ መጣሁ የሚያስብል ጊዜም ብዙ አሳልፍ ያለው እውነት ለመናገር ግን ዞሮ ዞሮ ደግሞ ወዲያው መለስልና እንዴ እኔ ካልሰራሁት ማመጥቶ ሊሰራው ነው ከሶማሌ ሊመጣልኝ ነው ወይ ከኬንያ ሊመጣልኝ ነው ሁሉም ሊመቻ አይችልም እኔ ስላረኩት ሁሉም ያርገው ማለትም አይደለም ቢሆንም ግን ምንድነው ለውጦች አሉ እኔ ማምነው ኢትዮጵያ ልዩ ነች እኔ ልዩ ነች ስልኛ የተለየን ወይም ከሰው ዘር ልዩነታችን ይሄን ያህል የሰፋ ነው ምንድነው ብዙ ጊዜ ነው የምለው በዚህ አጋጣሚ ምን እንደላንቺ እኔን ሐሳብ ሼር ለማድረግ ደስ ይለኛል እና ምንድነው ለምሳሌ ብዙ አገሮችን እንውሰድ ብዙ ባህሎችን ብዙ እድገቶችን ብዙ ታሪኮችን እንውሰድ የትኛውም አገር ላይ ብንሄድ ያንን አገር የሚመስል ጎረቤት አገር ቅርብም ሩቅም ይኖራል ለምሳሌ አንድ ኬንያዊ በብዙ መልኩ ከራሱን ከታንዛኒያዊ ጋር ማገናኘት ይችላል ከኡጋንዳ ይችላል አንድ ሶማሌ ከጅቡቲም ጋር ከሌላውም ጋር እንደ አገር ልዩነት ባለ ወደ አውሮፓ ምን ሄድ አንድ ፈረንሳዊ ከእንግሊዝ ጋር ከስፔን ጋር ከጣሊያን ጋር ግሪኩም ከፖርቱጋሉ ጋር አሜሪካም ካናዳ አለ ወደ ታች ላቲን አሜሪካ ምን ሄድ እነ ብራዚል አርጀንቲና ኢኳዶር ምን ላቸው ሁሉ በቋንቋ በሃይማኖት በባህል ተስስራቸው የሰፋ ነው ከዛም አልፎ ታሪካቸውም አንድ ነው የኛ ሰናይ ግን በኤዥያም በኩል እንደዛው ነው ወደ ቪየትናም ምን ሄድ ወደ ካምቦዲያም ባለው እነዚሁ ተመሳሳይ ነገሮች አሉ እንደዚሁ ወደኛ ስንመጣ ግን እኔ ኢትዮጵያን የሚመስል ኢትዮጵያ ብቻ ነች ያለች ብፈልግም ለምሳሌ በቀላሉ በየቀኑ ምን ባለው እንጀራ ኢትዮጵያስ ብቻ ነው ምናልባት ዛሬ እንደውም እንደ ሞደርን እንደ ዘመናዊ የምግብ አይነት ተቆጥሮ
የአሜሪካን ፊልም አክተሮች እንጀራን ይመርጣሉ ምክንያቱም ብዙ እንትን ነው ይሄ ፌት የለውም
ግሉተን የለውም
አይረን ነው ግሉተን የለውም ወዘተ ወዘተ ለጤና በጣም ይፈልጉታል ኤኒዌይ ልክ ነው እንጀራ ኢትዮጵያ ውስጥ ብቻ
አጣም ሌላውም ነው ቋንቋችንም በታይባ አፍሪካ ውስጥ እንግዲህ አማርኛም ሆነ ሌላው ኢትዮጵያ ተለያዩ ቋንቋዎች ፊደላችን ከግዕዝ ጀምሮ ሃይማኖታችን ኦርቶዶክስ በአፍሪካም ይሁን በአለም ደረጃ ጥንት ከሚባሉ ክርስቲናን እንደስዩን ገና አይናችን ሳይገልጡ የገባንበት ማት ነገር አለ
ስልምናም እንደዚሁ ነብዩ መሐመድ እዛች ሀገር ሄዶ ያለበት በነገራችን ላይ ቋንቋን ካነሳ አይቀር ውይይታችን ከመጣቀመችን በፊት አንድ ናይጄሪያዊት የፊልም ፕሮዲውሰርና አክተር በአለም ዙሪያ የዞረች ፊልም ታሳያለች የታወቀች ፊልም እንትነች ፕሮዲውሰር ነችና አማርኛ የአፍሪካ የሁሉም የአፍሪካ ቋንቋ እንዲሆን እየታገልኩ ነው ብላ የተለያዩ አፍሪካን መንግስታት አነጋግራለች እንደውም በ1957 በል 52 በል የአፍሪካ አንድነት ነው ምናምን ወስኖ ነበር አማርኛ የአፍሪካ ቋንቋ እንደው የት እንደደረሰ አላቅም አሁን ግን ጀምራለሁ ብላ በተለያዩ የአፍሪካ ሀገሮች ይሄንን ቋንቋ የአፍሪካ መንግስታት ሊጠቀሙበት ይገባል ይሄ ነው የኛ ይሄ የአፍሪካ የራሷ የሆነ ጽሑፍ ያላት ሀገር እቺ ነችና ይሄንን ብላ ሰሞኑን የተዘዋወረች ለዓለም ለአፍሪካ መንግስታት ያሳየች ነው አሁን አውሮፓኖችም ጎብኝታ ፊልም አሳይታለች ይሄን ነገር ያነሳች ነው ስለ ቋንቋችን ስታነሳ ማለት ነው
አው ቋንቋም እንግዲህ
ግን ምንድነው ደሞ ሌላው ነገር የበጅ ያያዙት ምንድነው ከወርቅ ከመዳብ ይቆጠራል አይደል እኛ ግን ደሞ እናጥላለዋለን የኛ የራሳችን ሰዎች ያንን ቋንቋ እናጥላለዋለን ያንዳንድ የመስሪያ ቤት ሳወራ እንደዚህ ስናወራ ካፌ ራስት ላይ ፊካ የሱድን ፊካ ላይ ቋንቋችን ጽሑፍ አለው የራሱ ጽሑፍ አለው ሲል አንዳንዶቹ ይገርማቸዋል በአፍሪካ እንዴት ጽሑፍ ይኖረዋል አረብኛ ነው ይሏል ወይንም ደግሞ ላቲን ነው ይሏል ነው የራሳችን ሌላ ማን ያለው እኛ ብቻ ነን ያለን እንዴት ሊሆን ቻለ ወይ ለኛ እንደዚህ ነን ሁሉ ነገራችን የተለየ ነው ግን የራሳችን ነው ምናምን ስትል አላንም ይገርማቸዋል ግን ያንን ደግሞ ራሱ ኢትዮጵያዊ ለምን እንደማያፍርበት አላቀም ለምን እንደማይኮራበት አይገባኝም ግን ከጊዜ በኋላ አሁን እቺ ናይጄሪያ እንደጀመረችው ሌሎችም እንትኖች ያንን ነገር እንትን ይያሉት ነው እየተከተሉት ነውና ምናልባት ወደፊት
አዎ አይ እኔም ወደዛ ሄዳለሁ ይሄን ነገር ከዚህ ፍትም ሰምቻለሁ ምንድነው እንግዲህ ቋንቋ መሰረታዊ የሆነ ጠቀሜታው መግባቢያ መሆኑን ብዙ ሲሰነገዋል እንዲያውም ተረቱም እኮ ቋንቋም ወንዝ ያሻግራል ይባላል
ወያ
እና ብዙ ጊዜ ወንዙን ያልተሻገረ ያው ወንዙ መጥቶ ይወስደዋል ነው ብዬ ነው ማስበው እና እኔ ቋንቋ ላይ እኔ ምልህ ኢትዮጵያ ኦፍ ኮርስ ብዙ አይነት ቋንቋ አላት አይ ዊሽ እንደው ምልህ ሞክራቸዋለሁ እንዲሁ በስሜት ደረጃ በኢትዮጵያዊነት ደረጃ ስም ሞክራቸዋለሁ አንድ ሁለቱን እችላለሁ ባለልም ሰላምታና مغبيا بهم يهون قالاتوش بمچالي بتام دسيلنيا مكنتم يا ايتوبيا نو منم مياسافر نغير ادلم انا ودفيتم كلاتشن بزي عينت قانقون يمجمرياتشن مغبيا بياتشن مهونون بنناسبو
طورو نمبر
ያቀራርበናል እንጂ አያራርቀንም ይያስባሉ እና ምንድነው ፖይንቴን ሳጠቃለለው በዚህው ጉዳይ እንዳልኩት የልዩ የሆነ ተሰጧችን እግዚአብሔር የሰጠን ወይ ፈጣሪ የሰጠን ይሄን ልዩን መሆናችን ከቅድም እንዳልኩት ከግባችን ከባህል ከታሪካችን ከሃይማኖታችን ከቋንቋችን የትም ዓለም ላይ የሌለኛ ጋር አለ ያለ ምክንያት አለ በያላም ምክንያት አለ ያ ምክንያታችን ልዩነታችን ደግሞ ለከፍታ እንጂ ለውድቀት መሆን የለበትም እኛ ለብዙ ዓለም አገሮች ምሳሌ ነን ወደፊት መሆናችንም አይቀርም ችግሮቻችንንም በዚህ ልዩ በሆነ ተሰጥዋችን ተጠቅመን እንደምንሻገርም በጣም ባለሙሉ ተስፋል
ይላል ወንድማችን አብይ ከአዲስ አበባና ከአሁን ከስቶክሆልም እጅ በጣም አመሰግናለሁ አብይ እንግዲህ አንዳንድ እንግዶችን ወደፊትም ደግሞ እዚህ የነበሩና ኢትዮጵያ የገቡትን ስናገኝ እነሱም ደግሞ አሳባቸውን ይስጡ እናረጋለን መታሰላልፎ መልእክት አለ
እንግዲህ ከሞቅ ካለ ሰላምታውጪ ሁላችሁም በያላችሁበት እንደናችሁ ደህና ናችሁ ለማለት ፈልጋለሁ ያው እንግዲህ ማገኛችሁም አገኛችኋለሁ መልካም ጊዜ እመኝላችኋለሁ በጣም ደስ ብሎኛል እንግዲህ ባየር ላይ ተገናኘን ልበል አብዛኞቻችን ባይን ባንገናኝ በጣም አመሰግናለሁ አመድ
እኛም እናመሰግናለን እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል ከዚህ በመቀጠል አንድት ሙዚቃ እናሰማችሁና ደግሞ የዛሬውን አድማጮቻችን ከዚህ በመቀጠል ደግሞ ክፈት በለው በሩን የቁማር ቤቱን በሚል ርዕስ በጋዜጠኛ ተመስገን ደሳለኝ ተጽፎ በፍትህ መጽሔት ላይ የወጣውን ጽሑፍ አንድ አፍታ ሚዲያ ላይ የቀረበውን እናሰማቸዋለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆዩ።
ሰላም የዛሃበሻ ቤተሰቦች እንደምናላችሁ። በዛሬው ለተላችሁ ከረፍት ጽሁፍ ዛሬ በአዲስ አበባ ከተማ ፖርታችሁ በተመጽሔት ላይ ጋዜጠኛ ተመስገን ደሳለኝ ክፈት በለው በሩን የቁማር ቤቱን ሲል ጻፈውን ወቅታዊና በርካታ መረጃዎች ያለ ጽሁፍ ይሆናል። እስከ መጨረሻው አብረን እንከታተለው። ሰሞኑን ውሄ ላይ ነን። ጨዋታ የሚደራበት ደስታ የሚነረበት ጭፈራ የሚደምቅበት ነው። ለልጆቹ ስለጣና መጣና ባመቱ እንደምን ሰነበቱ። የሆያ ሆዬ ስንኞች ከጨዋታ በዘለለ የአገሪቱን የፖለቲካ ባህል ተሸክሟል። ስርሰደዱም የስልጣን ትርጓሜ አመሳጥረው ይዘዋል። ምርጫ፣ ዲሞክራሲ፣ ተቋማት ወዘተ ለወግ ካልሆነ በስተቀር ሎካል አሻራ ኖሯቸው አለማውቁን እያዋዝ ይነግሯል። እዛ ማዶ ጤስ ይጠሳል፣ አጋፋሪ ይደግሳል፣ ያችን ድግስ ውጭ ውጭ በድንካልካ ተገልብጭ፣ ያቺ ድንካልካ አመደኛ ያላንድ ሰው አታስተኛም። መቼም ደራሲው ስነ መንግስትን ያብጠረጠረ ሊቅ እንጂ ኮበሌዎቹ አይደሉም። የጭፈራው መልእክት ለመረዳት በሊጋባ ማዕረግ በሚከወነው አጋፋሪነት እንደደረ ስራው ከጦር ሚኒስተር በታች ሆኖ ማለትም ወደ ንጉሱም ሰው ማስገባትና ማስወጣት ማናቸውንም የጦር አለቃ ራስን ቢሆን እያዘዘም የመንግስቱን ስራ ማስተራት ነው። ይህ የሊጋባነት ስም የሚሰጠው የንጉሰ ነገስትና የንጉሱ ዋና ደጅ አጋፋሪ ለሆኑት ብቻ ነው። ብላተን ጌታ ማህተመ ስላሴ ወልደ መስቀል ዝክረ ነገር አጋፋሪ የነጉሱና የሽማምንቱ የነጉሱና የህዝቡ ድልድይ ሲሆን በድንካልጋ የተወከለው ደግሞ ዙፋኑ መሆኑን ተግባብተን እንቀጥላለን። ሆዲያባውን ብቅል ያወጣዋል እንዲሉ አጋፋሪው በዱላ መሬት እየደበደቡ ማቴዎችን አጥገቦና አጠጥቶ ይመረጃቸዋል፣ ፕሮቮክ ያደርጋቸዋል። ልጆቹም ነገሩ የማይነካ መንካት ማለትም መንበሩ መነቅነቅ እንደሆነ ያውቃሉና የአድጋውን አመለኛነት ተጭተው ሲያበቁ ፍራታቸውንም ሆነ ክፉ አለማሰባቸውን በግጥም ያስረግጣሉ። ሆያ ሆዬ ጉዴ ጨዋታ ነው ለማደም ወዳጅም የልዩነት ማሳረጊያ ቃታ በሆነበት አገር እንዲመዳፈር መዘዙ ብዙ ነው። እረኛ ምን አለ እየተባሉ የሚሰለሉትም እዚ ላይ የሚመደቡ ታዳጊዎች እንደሆነ አትዘንጋው። በሰቅጣጅ ፍጅት የተቋጨው የሰገለው ጦርነት የተቀሰቀሰው አልጋው ያለ አንድ ሰው ባለማስተኛቱ ነው። የክብር ዘበኛ ሰራዊት አዛውንቱን አፈንጋጭ ታከለ ወልድ ሐዋርያት ከነመኖሪያ ቤታቸው የደመሰሰው ትርፍ አልጋ ባለመኖሩ ነው። በሴረ መንግስት ውል ሊሆን ተቃርቦ የነበረው ኮንስቲቱሽናል ሞናርኪም ሆነ መሬት ላራሹ ያዋለደው የካቲት አብዮት የተሰለበው በድንክ አልጋ ፖለቲካ ነው። ጀነራል አማን አንዶም፣ ጀነራል ተፈሪ ባንቲና ኮሎኔል አጥናፉ አባተ የተረሸኑበት ምክንያትንም እዚያ ተጣውም። የኢሃዲግ የመጀመሪያው ሊቀመንበር ያሬድ ጥበቡ ወይም ጀቤሳ በአንድ መጣጥፉ ከትግሉ የተባረሩት ወንበሩ አንድ ስለሆነ ነው ማለቱን አስተውሳለሁ። እሱም ለመለስ ዜናዊ የታጨነው ጃዋር መሐመድ ሁለት መንግስትን ያለው የአብይና የቄሮሲል መሳሳቱን ደግሞ የፍርድ ቤት ውሎ ይነግራል። የለማ መገርሳ እጣፈንታ የተበየነው በዚህ በኩል ነው። ለቪኦኤ የሰጠውን እንቶፈንቶም በኢትዮጵያ ጠል መታማቱን እርሳው። ነገሩ የመቀዳደም እንጂ ለዘው ከመቆርቆር አይዛመድም። ይህም ሆኖ በየትኛውም አገር እንዲህ አይነት ጸቦች በዳቦ ስማቸው እንጂ በስነ ፍጥረታቸው ተገልጠው አያውቅም። በእርግጥ በስልጣን መጣላት የፖለቲካ ሳይንስ ቢሆንም ምክንያቱን እንደወረደ መናገር ግን ነው ይሆናል። ጨዋታው ወልፍ እንዴ በዟል። በተቀረ ለማ ከፍሮን ወደ ፎሪ የተገፈተረው በፊንፊኔ አለመሆኑን ወደ ታች የምንጋፈጠው የሽመልስ አብዲሳ ንግግር አስረጂ ነው። ስርዓት አልበኝነቱ የእሱንም አስተዳደር ይጨምራል። ሰው ተዘግዝቆ ሲሰቀል ሁሉ ባንክ ሲዘረፍ ጉጂና ምዕራብ ወለጋ አኬል ዳማ ሲሆኑ የክልሉ ፕሬዝዳንት ለማ መገርሳ ነበር። በዚህ ላይ ካፈነገጠ በኋላም ከአብይ ጋር ስላለው ልዩነት ያለው ነገር የለም። ስላልተመለሰው የኦሮሞ ጥያቄም ሆነ ማህበረሰቡ ተካደበስ ለተባለው አጀንዳስ ምን አለ? ህወሓት አዲስ አበባን ሲረግጥ በሶት የወለደው የኢሃዲግ ሰራዊት ለሰፊው ህዝብ ጥቅም ተቆጣጥሮታል ያለው በቀጣፊነት አይደለም። ከሩብ ክፍለ ዘመን በኋላ ወጪና ኪሳራን አስልቶ ለምን ታገልኩት ለቤት ዘመድ ጥቅም ነው አላልክም ብሎ ለመውቀስ ደንቦና አሳሮ ማይፈቅድም። እንደ ኮሮና ዘመን ኢትዮጵያዊነትን የፊት ማስክ አጥልቆ መምጣቱን ለመዘንጋት ጊዜው ገና ነው። ዝርያው የህወሓት የሆነው ኦዴፓም ሲሸነፍ የመገበር ሲያሸነፍ የመጠቅለል ተላምዶ በጂን የተላለፈ ነው። በሀገር ፍቅር ኩራት የትርባይ ጀግነት ማን ሊገባው ተመላለሰበት ይገባው በጀለ የደረቢ ፖለቲካ ከለውጡ ወዲህ ጠንክሮ በመውጣት በደረጃው ሰንጠረዥ አናት ላይ የተቀመጠው ኦሮሞን እንወክላለን የሚሉ ፓርቲዎች ናቸው። የቀጣዩ ምርጫ የሞት ምድብ ኦዴፓ፣ ኦፌኮ፣ ኦነግና ክፍልፋዮቹ የሚገኙበት ነው። በአናቱ ደርቢ ናቸው። በደርቢ ግጥሚያ ጥርስ መሳበር፣ አይን መፋሰስ አዲስ አይደለም። ህጉንም ሜንጫውንም እንደ ቦክስ ጓንት ማጥለቃቸው ግን ለአገራዊ ፍርሰት ያሰጋል። የድህረ ለውጡ የኦሮሚያ ፕሬዝዳንቶች ቄሳራዊ እብሪት ገፊ ምክንያት የሚለው ለማም ሆነ ሽመልስ የተናገሩት በገቢር እየታየ ጉዳዩን የግለሰቦቹ የተናጠል ቅዠት ለማስመሰል የሚደረገው ሩጫ ጫፍ የወጣ አድሃሪነት ነው። የክርክሩ ብሽቅ ደግሞ የመልእክቱን ጭብጥ ጥሎ ድምፁ በድብቅ መውጣቱ ላይ መንጠልጠሉ ነው። ህዝብ ተሰበሰበበት ድምፅ መቅጃ በተደቀነበት የተላለፈውን እገሌን ለማሳጣት እገሌን ለማጋጨት የተሰራጨ በሚሉ ሀረጎች ለማቃለል መሞከር አይመስጥም። የቁማር ፖለቲካ ሽመልስ አብዲሳ የጥላቻ ንግግር የሚከለክለው አዋጅ ከወጣ በኋላም ለህግ መግዛት አልፈቀደም። ተወጋጁን የድንክ አልጋ የስልጣን አረዳድንም ህጋዊ የስነ መንግስት መርህ አድርጎ ይዞታል። የፖለቲካ ሳይንስና አርት አቻ ትርጓሜም ቁማር ነው ባይሆኗል። ቁማሩን በደንብ ለጫወት ነው። ቁማሩን በደንብ ስለተጫወትንበት ነው የበላ ነው። ፖለቲካ ደግሞ እናንተ ሰዎች ተንኮለው ሌላ ነገር አይደለም። ምን ያህል ተንኮል ትችላለ ነው? ምን ያህል ኢንተርቪው መጫወት ትችላለ ነው? ይህ ሁነት ብልጽግና ከተጣማሪዎች ይልቅ ባላንጣዎች የተሰባሰቡበት እንደሆነ ያሳብቃል። አዳማጭ ወይም የኦዴፓ መሪዎች ንግግር ሐሰት ነው እያልኩ አይደለም። ሰውየው የተናገራቸው በሙሉ ፍትህ መጽሔትን ጨማሮ በተለያዩ ሚዲያዎች ሲዘገቡ የቆዩ ናቸውና ጥቂቶቹን ማንጸሪያ እናደርጋቸው። አንድ ህዋት ኢሃዲግን በፈጠረበት ማህፀን በልጽግናም ስለመወለዱ ከተተነተነው እንጀምር። ኢሃዲግ ገና ሲፈጠር የቀድሞቹ የኦሆዴድ መስራች ሰዎች ለመታገል ሞክሯል፣ ግን አልቻሉም። ያልቻሉበት ምክንያት ደግሞ ጠመንጃ ስለሌላቸው ኃይል ስለሌላቸው ነበር። ይህን እያመሳሰሉ ሰራዊቱ በአንድ ብሔር የበላይነት የተዋጠ እንደሆነ ክልሉ ልዩ ኃይል በብዛት ማስታጠቁ ከ2010 ዓመተ ምህረት ወዲህ የሜቴክ የጦር መሳሪያ ዋነኛ ደንበኛ መሆኑን ተደጋግሞ መዘገቡን ማስታወስ በቂ ነው። ሁለቱም አፋን ኦሮሞን በተመለከተ ከእውነታው አራቁም። ጠቅላይ ሚኒስትሩ በህዳር ወር አጋማሽ በፌስቡክ ገጻቸው የፌደራል ስርዓቱ እስካሁን የነበረበትን ስተቶች ለማረም በሚያስችል መልኩ እንደሚደራጅ ከጻፉ በኋላ ከአማርኛ በተጨማሪ ኦሮምኛ፣ ትግረኛ፣ ሶማሊኛና አፋርኛ የፌደራል የስራ ቋንቋ እንዲሆኑ መወሰኑን ማስረገጣቸው በራሱ የጉዳዩን ህገ መንግስታዊነት ይጨፈልቃል። ከሽመልስ ንግግር አዲሱ ነገር አምስት ቋንቋ ስንል ለሌላ ተጨንቀን አይደለም የሚለው የውስጥ ዘመክንያትን ይፋ ማድረጉ ብቻ ነው። ሶስቱ ቋንቋዎች ለፉገራ መሆኑ የሚያረዳው ኦሮምኛ በጀት ተመድቦለትና ትምህርት ቤቶች ተከፍተውለት በስፋት ሲሰጥ እነሱን ያስተዋወሷቸው አለመኖሩ ነው። በከተማው የመንግስት ተቋማቶች ላይ የተሰቀሉት ታፔላዎችም ምስክር ናቸው። እንግሊዘኛን በማተለክ ሽፋን አማርኛ ማድቀቃቸውና ኦሮምኛ ማስረጋቸው ጋር ይታያል። በነገራችን ላይ በወርሃ መጋቢት 2011 ዓ.ም በታተመችው ፍትህ መጽሔት የአዲስ አበባ ስንበት በሚል ርዕስ በሺ የሚቆጠሩ መምህራን ከትምህርት ሚኒስቴር የዝውውር ህግ ባፈነገጠ አሰራር ከኦሮሚያ ወደ ሸገር ፈልሰው የከተማው ትምህርት ቢሮ በሚያስተዳድራቸው ትምህርት ቤቶች በደብዳቤ መመደባቸው መዘገቡ ልብ ይሏል። ቪዲዮ በዛሃበሻ ኦፊሻል ዩቲዩብ ላይ ይገኛል። ሶስቱም አዲስ አበባ ላይ መፍትሄ መጣው በሶስት ነገር ነው። አንደኛ ሰው ማስፈር ነው ብሏል ኦቦ ሽመልስ። ለዚህ ጥሬ ሀቅ ማስረጃ ነዶ በገፋለም። ለማመገርሳም ዲሞግራፊውን እየቀየርን ነው ካለ አመት አልፎታል። በቅርቡ 13000 የኮንዶሚኒየም ቤቶች ለኦሮምኛ ተናጋሪዎች ስለመታደሉ የሰማነውን ለማመንም ቤቶቹ ኢንቨንተሪ እስኪደረጉ አንጠብቅም። በአናቱም የኦሮሚያ ብልጽግና ማዕከላዊ ኮሚቴ አባል ዶክተር ቶላ በሪሶም ጥር 12/2012 ዓ.ም ለኢቲቪ ፒቲ ኮራፕሽን በሚል ከተገመገሙ አጀንዳዎች መሃል መታወቂያ ማደልና የመሬት ወረራ እንደሚገኙበት መናገራቸው የአይን ማኝነት ነው። የመታወቂያው ዜናም ገና በማለዳ ድርጊቱን በማጋለጧ ከስራ የተባረረችው ወይዘሮ ሰናይትን በአክብሮት እንድናስታውስ ያስገድደናል። ባልደራስንም ካዋለዱ ምክንያቶች አንዱ ነው። የመሬቱ እንኳን ስፍራ ቁጥር የለውም። አርቲስት አጫሉ ሁንዴሳ ቡልጋሪያ አካባቢ 10000 ካሬ ተሰጥቶት 80 ሚሊዮን ብር መሸጡን መጥቀስ በቂ ነው። እንዲህ አይነቱ መማገጥ መጪውን ጊዜ ቀድሞ ከሳች ይሆናል። አራቱም አድራዊ የኢኮኖሚ ተጠቃሚነትን በተመለከተ አሁን እኛ ኦሮሚያ ከልክ በላይ እየለማች ነው፣ ሌላው ክልል ከልክ በላይ እየተጎዳ ነው ማለቱን እናምናለን። ለቀጣዩ አመት ከፌደራሉ የተጋነነ በጀት መድቧል። ከንግድ ባንክ በቢሊዮን የሚቆጠር ብድር ለሰዎቻቸው ተሰጥቷል። ትራክተር ማደል፣ ቲሸርት እንደማደል ቀሏቸዋል። መሰረተ ልማቶች እንደ ችግኝ እየፈሉ ነው። ከፌደራል ሰፊ ስራ ድል አግኝተዋል። ወዘተ ወዘተ ሲዘገቡ የከረሙ ጉዳዮች ናቸው። በእርግጥ ሁኔታው እንዲህ በፍጥነት የተገበረው በኦዴፓ አቅም ብቻ አይደለም። ዘውግ ተጋሪ ያልሆነውን ኢትዮጵያዊ የማያሳምን አጀንዳ ሲኖር ሁሉም ቡድኖች ልዩነታቸው ወደ ጎን ብለው በወል በመሰለፋቸው ነው። የስራ ክፍፍሉም የሚከተለው ነው። እነ ጃዋር ኦሮሞ ተገፋ፣ ኦሮሞ ተበደለ፣ ጥያቄው ተቀለበሰ በሚል ፕሮፓጋንዳም አየሩን ይረብሻሉ። የተጠለፈ ትግል መጽሐፍ ይደርሳሉ፣ ሙዚቃ ያቀናብራሉ፣ የጠቅላዩ እናት አማራ ናቸው ብለው ይቀሰቅሳሉ። ይህን ተከትለው ቄሮ መንገድ ይዘጋል፣ ምንጫ እየወዘወዘ የተፈረጀው ላይ ይፎክራል። በፌደራል መንግስቱም ሆነ በክልሉ የነገሰው የኦሮሞ ልሂቅ ድምፁን አጥፍቶ ያደፍጣል። ፍርሃት ተንሰራፍቶ ሰላም ደፍርሶ ነገሩ ሲከር የብሔሩን ጥቅም ባስከበረ መልኩ ጉዳዩ ይገድላል። ገዳዩ አላልኩም፣ ይሄ የራሱ ስቴፕ ያለው የቁማር ጨዋታ ነው። የሽመልስ ንግግር የፈጠረውን ተቃውሞ የሚከር ይከላከሉት ብርሃነ መስቀል ሰኝና ጓደኞቹ መሆናቸውን በአስረጅነት ይተከሳል። በአናቱም ሽመልስ እንዳለው ፖለቲካ ተንኮለውና ላሟንም ጥጇንም ይዘው በኩበቱ ሲላቀሱ ለአልፊን አስከልካይነት የሚጋፋው አዴፓ ነጠላ ዘግዝቆ ያስተዛዝናል። ጸሐፊና ደኢታ ከአንድ ብሔር በዛ እያሉ ሲንጫጩ ደግሞ እንደ አጥፊ አንገቱን ይቀብራል። ወደ ምዘና ከተገባ የጠቅላዩ ወንበር የሁሉንም ሚኒስትሮች ማስከንዳቱ ግን አይሳተው። አራት ኪሎን የጨበጠ ብሔር ከንቲባነት ቀርቶ ክፍለ ከተማ ሲሰጠው ትርፍ እንደሆነ አይጠፋውም። ጌታይም ፍቅር አሸንፋል ተቀናጅተና ተደራድረ የምትቃረጠውን ስልጣን አይመለከትም። ሌላኛው የኦሮሞ ፖለቲካ መገለጫ ፍላጎቱን በተዋቂ ግለሰቦች በኩል ማንጸባረቁ ነው። ኦፌኮ በጃዋር መሐመድና በበቀለ ገርባ የሚቀነቀኑ አጀንዳዎችን የተናጠል አመለካከታቸው ለማስመሰል ሲታትር ተደጋጋሚ ጊዜ እጅ ከፍንጅ ተይዟል። አምስት ዘመድ ለማብዛት ካልኩሌት ተደርጎ ብዙ ነገር ተሰርቷል። ደቡብ ብዙ ተሰርቷል። ባህር ዳር አባይ ተከዶ ብዙ ተሰርቷል። ብዙ ነው ማለት ነው። የምንችለውን ኮንቪንስ አድርገን ያልቻለውን ኮንቪንስ አድርገን ብሏል ኦቦ ሽመልስ። ይህ ምስክርነት መስቀለኛ ጥያቄ እንጂ ማብራሪያ አይፈልግም። የኢንጂነር ስመኘው በቀለና የጀነራሎቹ ግድያ እዚህ ተካታች ነው። የባህር ዳሩ ክስተት በተሳተ ወሬ የተደናገሩ ሰዎች የፈጸሙት ይሆን? ተራፊዎቹ የአዴፓ መሪዎችስ ያመነ ይድናል በሚለው አማናዊ ቃል ተጎብኝተው ነውን? ስድስተኛ በልጽግና ፓርቲ የፖለቲካ ፕሮግራሙ ፍቃዱ እንዳብራራው የመታደሪያ ደንቡ የኦሮሞንስ ፍላጎትና ጥቅም እንዲመለስ ነው የተሰራው። በልጽግና ሚኒመም ከአሁን በኋላ የሚመራው ኦሮሞ መሆን አለበት፣ ካልሆነ ደግሞ ኦሮሞ ሊፈቅድለት ይገባል፣ እንዲህ አይነት ፓርቲ ነው የተገነባው ብሏል ኦቦ ሽመልስ። መቼም ከዚህ በኋላ ከኦሮሚያ ክልል ውጪ በብልጽ ግና ስም በመርጫ ለመወዳደር የሚዳፈር የፖለቲካ ሀሁ ያልገባው ነው። ሰባተኛ የቀድሞቹ ማለትም ሰዎቹ ኔሽን ቢልዲንግ አቦርትድ ሆኗል። 100 አመት ተሞክሮ አንድ ብሔር አንድ ሃይማኖት አንድ ባህል የሚባለው ወድቋል። አሁን እኛ እንደ ኦሮሞ እኛን የምትመስል ኢትዮጵያን መልሰን ሪኮንስትራክት ለማድረግ ሱፐር ስትራክቸር ውስጥ ኦሮሞን ለመትከል እድል አለን ማለት ነው ብሏል ኦቦ ሽመልስ። በዚህ ንግግሩ በአፋይነት ብሔር ብሔረሰቦችን የምትመስል ባለማለቱ ካመሰገንክ በኋላ የፌዴራሉ መንግስት ኦሮሚያ ስለተቆጣጠረው ነው ያለውን ስትደምረው በኦሮሚያ የተደራጁ ፓርቲዎች ፖለቲካ የኢትዮጵያ አንድነትን ተስካር ስለመብላቱ ይገለጥልሃል። የአብይ አስተዳደር የአቤቶ መሆኑንም ይነግራል። እዚህ ድረስ ተከትለኸኝም ተረኝነት የለም ትለኝ ይሆናል እኮ። ስምንተኛ ሌላኛው ቁማር ኦዴፓ ኦነግና ጃዋር ማለትም ኦፌኮም አለበት በቄሮ ባለቤትነት የሚዋረዱት ነው። ሽመልስ ቄሮን ወደድክም ጠላም ኦዴድ ነው የፈጠረው ሲል ዳውድ ኢብሳ ደግሞ ማነው የበለጠ ድርሻ ያለው ማነው ስምሪ ሰጪው እንዴት ነበር የሚንቀሳቀሱት አሳራቸው ምን ይመስላል የሚለው ወደፊት ቢገለጥ ይሻላል በሚል ክነብነብ ወደ ራሱ ይስባል። ጃዋር በግላጭ የቄሮ መሪ እንደው ተናግሯል። ስብስቡ አንገስ ይቀነጥስ ደግሞ ለተወሰኑ ቀናት ድምጻቸው ይጠፋል። በርግጥ ይህ የቁማሮ ባህሪ ቢሆንም ብሔሩን እንወክላለን የሚሉ ድርጅቶች ፖለቲካ ሳዳጊ እንደበደለ ልጅ በደባል ሱስና ቁማር መጠመዱ ግን ግላጭ አውጧል። ቁማሩ ባህር ዳርን ተሻግሮ ዲሲንም አልፏል። ለማን ቢሆን ላወዳደቁ ካልታዘነ በቀር በአብይም በኦነግም በኦፌኮም ቆምብሮን የተበላው። እዚህ ጋር ሳልጠቅሰው ማለፍ የማይቻለኝ ዳውድን የሚያክል አንጋፋ ፖለቲከኛ እንዴ ሽዋሽዋ እንደተሰራ በሚዲያ ሲያወራ አንጀት የመላወሱ ነው። ከአስመራ እግሩን ከማንሳቱ በፊት በፊርማ የተደገፈ ስምምነት ለምን እንዳላደረገም ደረጀ ኃይሌ ሲጠይቀው እንዲህ ነበር የመለሰው። ከአቶ ለማ መገርሳና ዶክተር ወርቅነህ ገበየሁ ጋር በአስመራ 4 ሰዓት ሙሉ ነው ቁጭ ብለን የተነጋገርነው። ስምምነቱም ነጥብ በነጥብ ነው። እነርሱ ማስታወሻ ይዘው እኛም ማስታወሻ ይዘን ከማስታወሻ በኋላ እንፋረማለን የሚል እንትን ነበርን፣ ግን የሆነ የአየር ሁኔታ ገጥሞናል እንቸኩላለን ብለው አቮይድ አደረጉ። እውነትም የትም ተወለድ በሻሻ ደግም ዘጠኝ ኦሮሚያ ከትግራይ በቀር ከሁሉም ክልሎች የወሰን ጥያቄ ቢኖረውም ከድንበር አካላይ ኮሚሽን ይልቅ በቁማሩ እየሄደበት መሆኑን ሽመልስ ተናግሯል። እንደምታውቁት ድንበሩ ማልቋል፣ አዋጁም ተጠናቋል። አዋጁ ግን ምንም አይጠቅምም ማለቱን ይዘ ጌዲዮን በማስረጃ ቁጠረው። ከሲዳማ ወንዶገነትን ለመንጠቅ መጋደላቸውም ሆነ ከተለያዩ አጎራባች ክልሎችና ዞኖች የፈጠሩት አተካራም በእንጠልጠለው ከወላይታ ጀርባ የጃዋር መሐመድና ዳውድ ኢብሳ እጅ እንዳለ ነገር መቆየቱ አይቃለልም። ከህዋት ጋር አገናኝ መኮንን እንደሆነም ተሰምቷል። ጥቂት ስለወላይታም የዞኑ ማህበረሰብ ያነሳው ጥያቄ ህገ መንግስታዊ ነው፣ በእነሱ ተጀመረ፣ በእነሱ የሚቆም አይደለም። ተቋማቸው ደማፋሳሽ አጥፊነትም ባይቀላቀልም ከ16 በላይ ዜጎች በመከላከያ ሰራዊት መገደላቸው በሰላማዊ ትግል ተስፋ አስቆራጭ ነው። ለችግሩ መካረድ ደግሞ ጋሞ ቆጫ ቦረዳና ዶርዜ ህብረት እንዳይኖራቸው ወላይታ ያሰራል በሚል መጠርጠሩ የእነዚህ ብሔሮች እንዋጣለን ስጋት የአከላለልና የመሬት ጉዳይ ተቃሽ ናቸው። በሚዋሰኑበት አካባቢ በወላይታ ለመስኖ የተጠለፈው 32 ሄክታር መሬትም አለመግባባቱን አንሮታል። የሆነ ሆኖ በኢትዮጵያ አንድነት አንዳችም ጥርጣሬ ኖሮት በማያውቀው የወላይታ ማህበረሰብ ላይ ያውን ፍጹም ጨዋ በሆነ መንገድ ተቃውሞን ሲያሰማ የጭካኔ ጭፍጨፋ የፈጸሙበት የጸጥታ አካላት በህግ ሊጠየቁ ይገባል። ነገረ አዴፓ አዴፓ ከጥልቅ እንቅልፉ ለመንቃት እየተንጠራራ ይመስላል። ከቀና በፊት ባጠናቀቀው ስብሰባ የተወሰኑ አማራጮች በኦሮሚያ የተፈጸመው የዘር ማጥፋትንም ሆነ የክልሉን አስተዳዳሪ ወንጀለኛ ንግግር አጥብቀው አውግዟል። ቢዘገይም ከመቅረት ይሻላል። በመሃላቸው የሰረገው መንፈራቀቅም የሚነሱ ግዳዮችን ተንተርሶ ተንጸባርቋል። ህዋትን ማግዘፍ፣ የራያና ወልቃይትን ጥያቄዎች ማጣጣል በአንድ በኩል፣ ተቃራኒውን ማቀንቀን በሌላኛው ጥርስ ተስተውሏል። ኦዴፓና ሽመልስን በተመለከተም ጠንካራ ተቃውሞ የሰነዘሩ ጉዳዩን የግለሰቡ የብቻ ለማስመሰል የሞከሩና በመንግዴ ያለፉ የሚሉ በክፍለቱ መገለጫዎች ተሰምተዋል። ድርጅታዊ ተቃውሞ አፈንግጦ አጉል ከማንበሩ በፊት ዶክተር አብይ ባህር ዳር ሄደው የሽመልስ ንግግር በይዘትም በውጤትም ትክክል እንዳልሆነ አስተባብሏል፣ ወይም በራሱ ቋንቋ አደናግረው ቁማሩን በልተውታል። ከስብሰባው መጠናቀቅ በኋላ ምሽቱን ከስራ አስፈጻሚ አባላቱ ጋር ብቻ ባደረጉት ቆይታ ፖስት የመተው ድላቸውን አስፍተዋል። የመድረኩን ሚስቱ አማራ ናት በገፋናቸው ቁጥር ኦነግ ስለሚሆኑ በግምገማ ነው ማስተካከል ያለብንና የመሳሰሉ ሽንገላዎቻቸውን ወደ ጎን ብለን ሚዛን የሚደፋ መልእክታቸውን እናንብብ። በፌዴራል ደረጃ የሚኒስትር ስልጣን ሲሰጣችሁ ደኤታው አላሰራ አልተላላችሁ፣ ምክትልነቱ ሲሰጣችሁ ደግሞ ዋናው አስቸጋሪ ሆነ የሚል አቤቱታ ታቀርባላችሁ፣ ይሄ የሮሮ ፖለቲካ አይጠቅማችሁም ብለዋል። የአዴፓ መሰረታዊ ችግር አድርሆነትና አፋራነት የተጫነው እና በታላኪ ስነልቦና መገራት ይመስለኛል። አሊያማ በአንድ መስመር ተሰለፈ ከድርጅቱ ህግና መሪ የሚያፈነግጥን መጋፈጥ ተራ ግዴታ እንደሆነ አይጠፋውም ነበር። አፍጥር ላይ ብቻ ማፍጠጥም ያስገምታል። የገፉን መለሰ ዘራፍ የጠቅላሽ ገር እያሉ ማጀብም አዋራጅ ነው። ማሳረጊያም ያለፉት 2 አመቶች የኦሮሞ ፖለቲካ ለዲሞክራሲና እኩልነት መካን መሆኑን አስረግቷል። የበቀልና የጥቅም መናሃሪነቱንም በበቂ አሳይቷል። ሰሞኑን የሾለከው የሽመልስ ንግግርም ድብቁን ብሉፕሪንት አላል አድርጓል። በዚህ መበሳጨት ያለበት ኦዴፓና የብሔሩ ሊቃን ብቻ ናቸው። የተቀሩት የብልጽግና አባል ድርጅቶች የጉዳይ በግምገማ የሚፈታ አለመሆኑን ተማምነው ለማና ሽመልስ ካስተላለፉት በተጨማሪ ሌሎች አድሏዊ አሳሮችንም መርምረው የእርም ተርምጃ በመውሰድ አገር የማዳን ግዳያቸውን ሊወጡ ይገባል። በተለይ አዴፓ ኦሮሞና አማራ ለማጣላት የታቀደ ነበር እያለም ጣቱን ወደ ሞተው ጅብ የሚጠቁምበትን ማደናቆር ቀንሶ የተላመደውን የገባር ፖለቲካ ጥሎ ስለ ውክልናው ክብር ሲል ርታዊ የማስተባበር ሚና በመያዝ ታሪካዊ ኃላፊነቱን ካልተወጣ ኃጢአቱ በእርሱ የከፋ ይሆናል። ብልጽግናን ከባላንጣ ፖለቲካ መታደግ የሚቻለው በዚህ መንገድ ብቻ ነው። የማያዳግመው መፍትሄ ቁማር ቤቱን በርግዶ የድንክ አልጋ ፖለቲካን በመንቀል ተቋማት ላይ መትከለው።
አድማጮች አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን ከዚህ በመቀጠል ዜናዎችን እናሰማቸዋለን።
ከረፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ችግር የተከሰተባቸው አካባቢዎችን በተመለከተ መግለጫ አውጥቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የአርቲስት አጫሉ ሁንዴሳ እንግዲያን ተከትሎ በተከሰተው የሰላም መደፍረስ ምክንያት የተከሰተው የሰብአዊ መብቶች ጥሰት ሁኔታ ላይ ፈጣን ምርመራ ማድረግ መጀመሩን ማሳወቁ ይታወሳል። ኮሚሽኑ ባለፉት 2 ሳምንታት ከ40 በላይ ችግሩ ተከስቶባቸዋል በተባሉ የኦሮሚያ አካባቢዎች ላይ የምርመራ ቡድኖችን በማሰማራት ጉዳት የደረሰባቸውን ግለሰቦች ቤተሰቦቻቸውን እንዲሁም ምስክሮችንና የመንግስት አካላትን በማነጋገር መረጃ ለማሰባሰብና አሁን ያሉበትን ሁኔታ ለመገምገም ጥረት ማድረጉን አስታውቋል። ኮሚሽኑ በመርመራው ወቅት የታዩና አፋጣኝ መፍትሄ ያስፈልጋቸዋል ብሎ ያሰባቸውን የሰብአዊ መብቶች ጥሰት ስጋቶችን ለሚመለከታቸው አካላት ሁሉ በይፋ በማሳወቅ ተገቢ እርምጃ እንዲወሰድ ለማድረግ ያስችል ዘንድ አሁንም የጥቃት ስጋት ያለባቸው ነዋሪዎችን በተመለከተ ሰብአዊ እርዳታ ድጋፍና የተፈናቀሉ ተጎጂዎችን ሁኔታና የእስረኞች ሰብአዊ መብቶች አያያዝን በተመለከተ መግለጫውን አውጥቷል። አሁንም የጥቃት ስጋት ሰለባ ያለባቸው ነዋሪዎች በተመለከተ መርመራ ቡድኖች በተጓዙባቸው በአብዛኛው አካባቢዎች በአሁኑ ወቅት የተሻለ መረጋጋት ያለ መሆኑን መግለጫው ቢጠቅስም በአንዳንድ አካባቢዎች ደግሞ በሰዎች ህይወት፣ አካላዊ ደህንነትና ንብረት ላይ የጥቃት ስጋት እንዳለ ኮሚሽኑ ለመገንዘብ መቻሉን በመግለጫው አመልክቷል። በእነዚህ አካባቢዎች የሚገኙ ተጎጂዎች በተለያዩ ቡድኖች የጥቃት ማስፈራሪያና ዛቻዎች እየደረሳቸው እንደሆነ ለኮሚሽኑ ማስረዳታቸው ነው ያስታወቀው። ችግሮቹ በዶዶላ፣ በሻሸመኔና በባቱ ከተማ እየተስተዋሉ መሆናቸውን አመልክቷል። በተወሰኑ አካባቢዎች ደግሞ ላብነትም በቡራዩ ከተማ በተለይ ከታ ተብሎ በሚታወቀው አካባቢ እንዲሁም በጉና ወረዳ ነገሌ ከተማ በመንግስት የጸጥታ አካላት ሳይቀር ሰዎች እየተደበደቡና ዛቻ እየተፈጸመባቸው መሆኑን ለማወቅ መቻሉን ኮሚሽኑ አስታውቋል። የመከላከያ ሚኒስትሩ በቤታቸው እንዲቆዩ መታዘዛቸው ተሰምቷል። የቀድሞ የኦሮሚያ ክልል ፕሬዝዳንትና የአሁኑ መከላከያ ሚኒስትር አቶ ለማ መገርሳ ከባለፈው ረቡዕ ነሐሴ 6 2012 ጀምሮ በቤት እንዲቆዩ ትዕዛዝ መሰጠቱን የኢትዮጵያ ኢንሳይደር ታማኝ ምንጮች መናገራቸውን ዘግበዋል። አቶ ለማ በዚህ ሳምንት በስራ ቦታቸው ላይ እየታዩ ቢሆንም ከባለፈው ረቡዕ ጀምሮ ግን ወደ ስራ ቦታ ጭምር እንዳይመጡ እንደተናገራቸው ምንጮች ገልጸዋል። የፌዴራል መከላከያ ሚኒስትር በመሆን ከሚያዝያ 2011 ጀምሮ እያገለገሉ ከሚገኙት ከአቶ ለማ በተጨማሪም ለጻፊያቸውም ተመሳሳይ ትዕዛዝ እንደተላለፈ ምንጮች አስረድተዋል። ባለፈው ረቡዕ ዕለት በአቶ ለማ ጽህፈት ቤት ላይ ብርበራ ስለመካሄዱ መረጃዎች ቢወጡም ምንጮች ግን ይህንን ማረጋገጥ እንዳልቻሉ ዘገባው አክሎ ገልጿል። እና እስክንድር ነጋ የፍርድ ሂደቱ አካል መሆን መከራከር አንፈልግም በማለት ጠበቆቻቸውን አሰናበቱ። አቃቤ ሕግ የምስክሮችን አቀራረብ፣ ምስክሮች ጉዳት ሊደርስባቸው ስለሚችል ጥበቃ እንዲደረግላቸውና የጥበቃው አይነት በተመለከተ ለችሎት ሰሞኑን ያቀረበውን አቤቱታ በመንተራስ እነ እስክንድር ነጋ በጠበቆቻቸው አማካኝነት ሰሞኑን ለፍርድ ቤት ሁለት ገጽ ምላሽ አስገብተዋል። ምላሻቸውን የመረመረው ፍርድ ቤቱ ያቀረቡትን መከራከሪያ ውድቅ በማድረግ አቃቤ ሕግ ምስክሮችን ማሰማት እንዲቀጥል ትዕዛዝም ሰጥቷል። ከምስክር ማሰማት በፊት ለመናገር እድል እንዲሰጠው የጠየቀው እስክንድር ፍርድ ቤቱ ዛሬ የሰጠውን ብይን ከዓለም አቀፍ ተሞክሮ በተቃራኒው ነው በሚል ተቃውሞውን አሰምቷል። ከዚህ በኋላ በዚህ ችሎት መገኘት አንፈልግም ያለው እስክንድር የክስ ሂደቱ የሚቀጥል ከሆነ እኛ በሌለንበት እንዲቀጥል ነው የምንጠይቀው ሲል ለችሎቱ አመልክቷል። የኢትዮጵያ መንግስት በሰላማዊ ተቃዋሚዎች ላይ ቃታ ከመሳብ እንዲቆጠብ አምነስቲ ኢንተርናሽናል ሰሞኑን ባወጣው መግለጫ ጠይቋል። ሰሞኑን በደቡብ ክልል በወላይታ ዞን ጸጥታ ኃይሎች በሰላማዊ ተቃዋሚዎች ላይ በፈጸሟቸው ግድያዎች ላይ መንግስት ገለልተኛ ማጣራት ማድረግ አለበት፣ ለተጎጂዎችም ካሳ መክፈል ይጠበቅበታል ብሏል አምነስቲ በመግለጫው። የኦሮሞ ነጻነት ግንባር ዳውድ ኢብሳን ለጊዜው ከሊቀመንበርነት እንዳገደ ቃል አቀባዩ ቀጀላ መርዳሳ ለሸገር ተናግረዋል። ሊቀመንበሩ የታገዱት የዲሲፕሊን ጥሰት ስለታየባቸውና በተደጋጋሚ በስራ ቦታቸው ባለመገኘታቸው ነው ተብሏል። ዳውድ በስራ ላይ ያልተገኙበት ምክንያት እስኪያብራሩ ድረስ እገዳው የጸና ይሆናል ተብሏል። የፌዴራሉ አቃቤ ሕግ ፖሊስ በነጀዋር መሐመድና በቀለ ገርባ ላይ ያደራጀውን የምርመራ መዝገብ እንደተረከበ መናገሩን ኤቢሲ ዘግቧል። አቃቤ ሕግ መቼ ክስ እንደሚመሰረት ግን ዘገባው ያለው ነገር የለም። በሌላ የችሎት ዜና አቃቤ ሕግ በባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር እስክንድር ነጋና ምክትል ሊቀመንበር ስንታየሁ ቸኮል ላይ አራት ምስክሮች እንዳሰማ ፋና ዘግቧል።
መንግስትንና ህወሓትን የደቡብ አፍሪካው ፕሬዝዳንት እንደሚያሸማግሉ ኢንተርናሽናል ክራይሲስ ግሩፕ ሐሳብ አቀርቧል። የኢትዮጵያው ጠቅላይ ሚኒስትርና የሰላም ኖቤል ተሸላሚው አብይ አህመድ ዶክተር አስተራቂና የሚያቀራርቡ ንግግሮቻቸውን ወደ ተግባር እንዲለውጣቸው ኢንተርናሽናል ክራይሲስ ግሩፕ ጠይቋል። ቡድኑ በተጨማሪም በህወሓትና በመንግስት መሃል ያለውን ውጥረት ለማርገብ አስፈላጊ ከሆነም የአፍሪካ ህብረት ወይም የአፍሪካ መሪዎች በማሸማገሉ በኩል ተሳትፎ ሊያደርጉ ይችላሉ ከማለት በተጨማሪም በተለየ ወቅቱ የአፍሪካ ህብረት ሊቀመንበር የሆኑት ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ቁልፍ ሚና ሊጫወቱ ይችላሉ ማለቱ ተዘግቧል። የአትሌት ቀነኒሳ ክብረ ወሰን በዩጋንዳዊ ወጣት መሰበሩ ተዘግቧል። ቀነኒሳ በቀለ ለ16 ዓመታት ይዞ የነበረውን ክብረ ወሰን በዩጋንዳዊ ወጣት ተሻሽሏል። ዩጋንዳዊ ጆሹዋ ቺፕጌቴ ከትናንት በስቲያ በፈረንሳይ ሞናኮ በተካሄደው የዳይመንድ ሊግ ውድድር ላይ ለ16 ዓመታት በቀነኒሳ በቀለ ተይዞ የነበረውን የ5000 ሜትር ሩጫ ክብረ ወሰን በሁለት ሰከንድ አሻሽሏል። የ23 ዓመት ወጣት በውድድሩ 5000 ሜትሩን 12 ደቂቃ 35 ሰከንድ 36 ማይክሮ ሰከንድ በሆነ ሰዓት በመጨረስ ነው የቀነኒሳን ክብረ ወሰን ያሻሻለው። ቀነኒሳ በቀለ ዛሬ 16 ዓመት ክብረ ወሰኑን ሲያስመዘግብ ውድድሩን የጨረሰው በ12 ደቂቃ 37 ሰከንድ 35 ማይክሮ ሰከንድ እንደነበር መገናኛ ብዙሃን ዘግበዋል። በመጨረሻም በተጨማሪ 1652 ሰዎች የኮሮና ቫይረስ መገኘቱን እና 17 ሰዎች ህይወቱ ማለፉን የኢትዮጵያ ጤና ሚኒስቴር አስታውቋል። በኢትዮጵያ ትናንት በ24 ሰዓት ውስጥ በተደረገ 22252 የላብራቶሪ ምርመራ 1652 ሰዎች በኮሮና ቫይረስ መያዛቸው እንደተረጋገጠ የጤና ሚኒስቴር አስታውቋል። በአጠቃላይ እስከዛሬ በቫይረሱ የተያዙ ሰዎች ቁጥር 28894 መድረሱም ታውቋል። አዲስ 377 ሰዎች ከበሽታው ማገገማቸውን ተከትሎም በአጠቃላይ ያገገሙት ቁጥር 12037 መድረሱ ሲገለጽ በትናንትናው ዕለት በበሽታው ምክንያት የ17 ሰዎች ህይወት ማለፉም ታውቋል። ይህም የሟቾቹን ቁጥር 509 አድርሶታል። የሰዓቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
I'm gonna make it.
ልናነጋግራቸው ይወሰነው እንግዳችን ከኛ ጋር ይገኛሉ። ሃሎ ጤና ይስጥልኝ ጌታ።
ጤና ይስጥልኝ ለክናችሁ ሰላም ናችሁላችሁ?
በጣም ደህና ነን። የዛሬው እንግዳችን አቶ ሄኖክ ይባላሉ። አቶ ሄኖክ የእስክንድር ነጋና የእስክንድር ነጋ ጓዶች ጠበቃ ናቸው። ከተሳሳትኩ ያርሙኝ ጌታ። እርሶም ራስዎን ያስተዋውቁ በበለጠ።
በጣም ትክክል ወደም አስተዋውቀውኛል። አቶ እስክንድር ጋር እንደዚህም ደግሞ የባልደራስ ለሆነተኛ ዲሞክራሲ የወጋግል ብሎት ኃላፊ ነን። ከዛ በፊትም በነበረው የሽብር ጉዳዮች ላይ ብዙ ሰው የሚያገኝ ይመስለኛል እና ኪንታክል ካልኩ ይበቃኛል።
እሺ፣ ልዳፈርና ትንሽ ድምፅዎን ከፍ ያደርጉልን ጌታዬ።
እሺ፣
ኦኬ። አቶ ሄኖክ እንግዲህ እርሶ የእስክንድር ነጋና የጓዶቹ ጠበቃ ነዎት። እስቲ ስለ ሂደቱ እስከ በቅርብ እንደሰማነው ከሆነ ጠበቃችንን አንፈልግም እንደዚህ አይነት ሁኔታ ከተፈጠረ ብለዋልና እስቲ ስለዚህ እስከዚህ ድረስ እስከ ጠበቃችንን አንፈልግም እስካሉ ድረስ የነበረውን ሂደት በስላይ ሁኔታ ቢገልጹልን ጌታዬ።
እሺ፣ እንግዲህ የእናቶ እስክንድር ለመታፈራቸው ምክንያት የሆነው ኢትዮጵያ ውስጥ ሰኔ 22 የተፈጸመው የግድያ ተግባር ነው። ያንን ተከትሎ መንግስት እጠረጥራቸዋለሁ ያላቸውን ሰዎች ወደ እስር ቤት ወስዷል። በዛ መካከል እንግዲህ አቶ እስክንድር የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር ታስረዋል። ከጉዳዩ ጋር በእርግጥ ምንም አይነት ግንኙነት አልነበራቸውም። ነገር ግን መንግስት ያው በዚህ ውስጥ እጃቸው አለ በሚል አስሯቸዋል። ሰኔ 23 ቀን ቢሯቸው ላይ ስራቸውን እየሰሩ በነበረበት ጊዜ እንደተለመደው ምንም የተለየ ነገር የለም በሚል መግለጫ ግድያውን በተመለከተ የሚያወግዝ መግለጫ በማዘጋጀት ይዘት ላይ በነበሩበት ጊዜ ነው በጸጥታ ኃይሎች ቢሯቸው ላይ የታሰሩትም። ከዚያ በኋላ የድርጅቱ የአደረጃጀት ጉዳይ ኃላፊ የሆኑት አቶ ስንታየውም ሌሎችም ሰዎች እንግዲህ በተከታታይ ወደ መታሰር ነው የተገቡት። ይሄ ድርጊት እንደደረሰ ፓርቲው ምን ማድረግ አለብን የሚለውን ከወሰነ በኋላ አቶ እስክንድርን የህግ ጠበቃ እንዲወክላቸው የራሱን አስተዋጽኦ አድርጓል። በዛ መካከል ህግ አቶ እስክንድርን አግኝቻቸዋለሁ። በእርግጥ በመካከል ላለማገናኘት ትንሽ መጣጣሮች ነበሩ። ሆኖም ከሁለት ከሶስት ቀን በኋላ ለመገናኘት ተችሏል። አቶ እስክንድር በተያዙበት ጊዜ የነበረው ሁኔታ ምን ይመስል ነበር፣ በቆይታቸው ወቅት ምን አለ የሚለውን አጣርተን ፍርድ ቤት ከቀረቡ በኋላ ጉዳዩን መከታተል ጀመርን። እንግዲህ ከተያዙ ጊዜ ጀምሮ ብዙ የሰብአዊ መብት ጥሰቶች ተፈጽመውባቸዋል በአቶ እስክንድር ነጋ እንደዚሁም በሌሎቹ ከፍተኛ የፓርቲው አመራሮች ላይ። ፍርድ ቤት ከቀረቡ በኋላ የተነሳባቸው ጉዳይ የተጠረጠሩት የተባለው ምንድን ነው? በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ፈጥረዋል። አዲስ አበባ ከተማ ላይ የጀመርነውን ትግል እዚሁ አዲስ አበባ ከተማ ላይ እንጨርሳለን አላችሁ። ሰው እንዲጠፋ የሰው ህይወት እንዲጠፋ አድርጋችኋል። ይህንንም ደግሞ ለማድረግ መሳሪያ ሰጥታችኋል፣ በጀራ አከፋፍላችኋል፣ ወጣቶችን አነሳስታችኋል፣ በየሰፈሩ በአካል ሄዳችሁ ቀስቅሳችኋል የሚሉ የመሳሰሉ የፈጠራ ክሶች ነበረ የቀረቡባቸው አቶ እስክንድር ላይ። በዚህ መነሻነት ፖሊስ ወደ 5 ጊዜ ለሚጠጋ ጊዜ ፍርድ ቤት እያቀረበ ተጨማሪ የምርመራ ጊዜ ያስፈልገኛል እያለ ይጠይቅ ነበረ። በሌላ በኩል ደግሞ የአገዛዙ መሪዎች የሆኑ ጠቅላይ አቃቢ ህጉን ጨምሮ በቴሌቪዥን መስኮት እየቀረቡ እና አቶ እስክንድርን ጥፋተኛ ሊያስብላቸው የሚችል ማስረጃ በእጃችን ገብቷል፣ በቅርብ ጊዜ ወደ ፍርድ ቤት ወስደን ክሳቸውን እንዲከታተሉ እናደርጋለን እየተባለ የፕሮፓጋንዳ ዘመቻውን በሌላ በኩል እየተካሄደ የነበረበት ወቅት ነው እና ከአምስት ጊዜ ቀጠሮዎች በኋላ ፍርድ ቤት አቶ እስክንድር በቀረቡበት ጊዜ አቃቢ ህግ ቀርቦ ከዚህ በኋላ የጊዜ ቀጠሮ መዝገቡ አብቅቶ ቀዳሚ ምርመራ መዝገብ የከፈትኩባቸው ስለሆነ ምስክር የማሰማት ሂደቱ ሊቀጥል ይገባል ብሎ አመለከተ። በዛ መነሻነት በኢትዮጵያ ህግ መሰረት ቀዳሚ ምርመራ የሚባል የፍርድ ሂደት አለ። በዛ መሰረት ያ ተከፍቶ ምስክር ለመሰማት ሂደት ተጀመረ። እንግዲህ በእነዚህ ጉዳዮች በሙላ አቶ እስክንድር ከቀን ወደ ቀን በሚያዩት የፍትህ ስርዓቱ ፍትሐዊነት መታጣት ቅሬታ ነበራቸው። ነገር ግን መሰረታዊ የሚባል መብት እስካልነካ ድረስ እንደዚህም ደግሞ በየፍርድ ቤቱ የሚደረገው ነገር ወደ ህዝብ ህሊና እስከደረሰ ድረስ በሚል ታክሰው ቆይተው ነበረ። ነገር ግን ይህ የቀዳሚ ምርመራ መዝገብ ከተከፈተ በኋላ ምስክር የማሰሙ ከዚህ በጣም በመደወር የማሰሙ እነዚሁም የሚመሰክሩ ምስክሮች የተወሰኑት የሚመሰክሩት ምስክሮች ማንነታቸው ሳይታወቅና ለመጋረጃ ተከልለው ነው ምስክርነት ቃላቸውን መሰጠት ያለባቸው የሚለው ነገር በተከራካሪዎች መካከል ውጥረቱ እንዲነግስ አድርጓል። በስተመጨረሻ ላይ ፍርድ ቤቱ ይህ ነገር አቃቢ ህግ ያቀረበው ተገቢነት የሌለው መሆኑን በአቶ እስክንድር በእኛም በጠበቆቻቸው አማካኝነት ሰፊ ክርክር ነመት የሚያደረግ ነው። ፍርድ ቤቱ ላይ ያነሳናቸው ነጥቦች በጣም ወሳኝ የነበሩ ናቸው ብዬ ማስባቸው ልጥቀሳቸው። አንደኛ ፍርድ ቤቱ ኦልሬዲ ከመጀመሪያ ጊዜ ጀምሮ ይሰራው የነበረው ስራ ለህዝብ ይፋ እየተደረገ በእያንዳንዱ ቀጠሮች የሚደረገው ነገር እየተገለጸ የሚዲያ አካላትም እየተገኙ ነበረ። አሁን እዚህ ጋር መጥቶ የፍርድ ሂደቱ ከህዝብ ጆሮ መደበቅ አለበት፣ በተደበቀ በመጋረጃ በተሸፈነ ሁኔታ ነው ምስክር የሚሰማው የሚለው ፍትሐዊነቱን በእጅጉ ይጎዳዋል። አቶ እስክንድርንም እንደዚህ ብዙ መብታቸውን ያሳጠዋል የሚል ክርክር አንስተን ነበር። አቶ እስክንድርም ለፍርድ ቤቱ እንደገለጹት የተከሰስኩበት ጉዳይ ባህሪ የጀኖሳይድ አይነት መልክ ያለው ነው፣ በርካታ ሰው የሞተበት ብዙ ንብረት የወደመበት ስለሆነ የተጎጂ ቤተሰቦችም ሆኑ ሌላው ኢትዮጵያ ይህንን ጉዳይ እንዲከታተል ችሎቱ ክፍት መሆን አለበት ብለው ተከራክረው ነበረ። ዞሮ ዞሮ ይህንን ያየው ፍርድ ቤቱ የአቶ እስክንድርን ጥያቄ ሙሉ ለሙሉ ውድቅ በማድረግ ችሎቱ የቀረቡትን ምስክሮች ማንነታቸው ሳይታወቅ እንደዚሁም ከመጋረጃ ጀርባ 3 ምስክሮች፣ ሌሎቹ የተቀሩት 4 ምስክሮች ደግሞ ችሎቱ በተዘጋበት ሁኔታ መደመጥ አለበት የሚል ውሳኔ ሲሰጥ አቶ እስክንድር ተነስተው ከዚህ በኋላ በዚህ ፍርድ ቤት ፍትህ አገኛለሁ ብዬ ስለማላምን መምጣት አልፈልግም፣ የዚህ ድራማ አካል መሆን አልፈልግም፣ ተገድጄ ካልሆነ በስተቀር መምጣት አልፈልግም ብለው በችሎቱ ፊት ጠበቆቻቸውን አሰናብተዋል። ይህ በሚሆንበት ጊዜ ችሎቱ መደናገጥ ተፈጥሮበት ነበረና ለድጋሚ ያሉትን ያስረዱ እየተባሉ አቶ እስክንድር ያልተጠበቀ ነበር ይህንን ይላሉ ተብሎ እንደገና በድጋሚ ጉዳዩን እንዲያስረዱ ተጠይቀው አሁንም ቆፍጠን ባለ ሁኔታ መልሳቸው ይሄ መሆኑ መምጣት የማይፈልጉ መሆኑ በፍርድ ቤቱ ፍትህ አገኛለሁ ብለው የማያስቡ መሆኑን ለፍርድ ቤቱ በጽኑ ገልጸዋል። በስተመጨረሻ ላይ አቶ እስክንድር ያሉትን ነገር የተረዳው አቃቢ ህግ እንግዲያውስ ለየችሎቱ እንዲመጡ ፖሊስ ያስገድድልኝ፣ አቶ እስክንድርን አስገድዶ ችሎት ላይ ያቅርብልኝ የሚል ጥያቄ አቅርቦ ነበረ። ችሎቱ በስተመጨረሻ አቶ እስክንድር በየቀጠሯቸው ፖሊስ እያስገድዳቸውን እንዲያመጣ ከዛ በተጨማሪም ደግሞ ጠበቆችን አልፈልግም አሰናብቻለሁ ቢሉም እንኳን መንግስት ደግሞ በራሱ ወጪ ጠበቃ እንዲያቆምላቸው ትእዛዝ በመስጠት ነበረ ቀጠሮ ተሰጥቶ የነበረውና አጠቃላይ ሂደቱ ይህንን ይመስላል። ከዚህ በኋላ በአርብ ዕለት በነበረው በነሐሴ 8 በነበረው የአቃቤ ሕግ ሶስት ምስክሮች ቀርበው እነዚህ ሶስት ምስክሮች በተዘጋ ችሎት እንደተደመጡ መረጃው ደርሶኛል። አጠቃላይ ሂደቱ እስከዛሬ ድረስ የመጣው
አቶ ሄኖክ ሃሎ አቶ ሄኖክ
ይሰማኛል።
ለምንድን ነው አቃቤ ሕጉ በተጨባጭ ማስረጃ አቅርቦ ነው ምስክሮቼ አደጋ ላይ ይደርሳሉ ወዘተ ይደርስባቸዋል ወዘተ ወዘተ በሚል ምስክሮቼ በድብቅ ይመስክሩ ያለው? ምንድነው ምክንያቱ? በግልጽ የተናገረው ነገር አለ? ከዛው ጭ በጀርባ ያለ ነገር አለ የምትገምቱት?
አሁንና ኩል እንግዲህ አቃቤ ሕግ ይህንን ጥያቄ ሲያቀርብ በተደረገው ማመልከቻ ላይ ለኛ እንዲደርሰን አልተደረገም። እሱን በተመለከተ አቃቤ ሕግ በእኛ ላይ ምስክር እንዴት አይነት በሆነ ሁኔታ ማስረዳት እንዳለበት ለፍርድ ቤቱ የገለጸው ሰነድ እንዲደርሰን ይገባል፣ በዛ ላይ ልንከራከር ይገባል የሚል ጥያቄ አንስተን ነበረ። ፍርድ ቤቱ አይደርሳችሁም፣ እኔ ግን ሀሳቡን ጠቅለል አድርጌ ገልጽላችኋለሁ ብሎ በነገረን መሰረት ምንድን ነው አቃቤ ሕግ የማቀርባቸው ሰባት ምስክሮቼ ህይወታቸው አደጋ ላይ ሊወድቅ ይችላል ብዬ ያመንኩ ስለሆነ ምስክሬ ማሰማት ሂደቱ በተደበቀና በተደበሰበሰው ሁኔታ ነው መቀጠል ያለበት የሚል ጥያቄ ነው ለፍርድ ቤቱ ያቀረበው። እንግዲህ እንደዚህ አይነት በሁኔታ በሚቀርብበት ጊዜ ተገቢነት አለው ተብሎ የቀረበው 2003 ላይ የወጣ የምስክሮች ጥበቃ የሚባል አዋጅ አለ። ይህንን አዋጅ መሰረት በማድረግ ነበር ለፍርድ ቤቱ ያቀረበው። አድማጮቻችሁ ባክግራውንዱን እንዲያገኙት ስለዚህ አዋጅ መናገር የምፈልገው ነገር ይህ አዋጅ ሲወጣ የጸረ ሽብር ህጉን ተከትሎ የወጣና በወቅቱ የነበረው የትህነግ ስርዓት የስርዓቱ ስጋት ናቸው ብሎ የሚያስባቸው ሰዎች ላይ ምስክሮችን እየደበቀ እያመጣ ለማሰማት በማሰብ ህዝብ በስፋት ሳይነጋገርበት ሳያያይበት የወጣ ህግ ነበረና ነገር ግን አሁን ባለው በለውጥ ኃይል በሚባለው ኃይሉ ያልተለወጠ ያልተሻሻለ ህግ ነውና ይህንን በመሳቢያ ውስጥ የነበረን ህግ እንደገና አውጥቶ በአቶ እስክንድር ላይ በመጥቀስ ምስክር ለማሰማት ነበር የተሞከረው። እንግዲህ በእነ አቶ እስክንድር በኩል የተነሳው ምላሽ ምንድን ነው? ይህን በተመለከተ ምስክሮቼ ስጋት ላይ ናቸው አቃቤ ሕግ ይበል እንጂ ይህንን ጥያቄ መጀመሪያውን ስጋት ላይ ነው ብሎ ማመልከት ያለበት ምስክሩ ራሱ ነው። ምስክሮቹ ግን እኛ ህይወታችን አደጋ ላይ ነው ባላሉበት ሁኔታ አቃቤ ሕግ ከምስክሮቹ በላይ የሚያውቅ መስሎ ምስክሮቹ አደጋ ላይ ናቸው ማለቱ ትክክል አይደለም። ምስክሮቹ ተጨባጭ የሆነ አደጋ ላይ መሆናቸው መግለጽ አለባቸው። አንደኛ ይሄ ነው። በሁለተኛ ደረጃ እየታየ ያለው ጉዳይ እንደው የአቶ እስክንድርና በአንዲት ጠባብ ክፍል ውስጥ የሚከናወን ሳይሆን የኢትዮጵያ ፖለቲካ ላይ ትልቅ ተጽዕኖ ሊያመጣ የሚችል ጉዳይ ስለሆነ እንደዚህ ዝም ብሎ በአንድ በተራ ማመልከቻ ስለቀረበ ብቻ ዝግ መደረግ ተገቢነት ያለው ነገር አይደለም። ይሄ ነገር ሲሪየስ ነው መታየት ያለበት። ከዛ በተጨማሪ ግን በእውነትም የተባሉት ምስክሮች ከባድ ስጋት አላቸው ከተባለ እነዚህ በዝግ ውስጥ በዝግ ሁኔታ ይደመጡ እየተባለ ያሉ ምስክሮች አጠቃላይ ከሰባት አይበልጡም። በጣም ደግሞ ስጋት አላቸው እየተባለ ያሉት ደግሞ ከእነዚህ ውስጥ ደግሞ ሶስት ናቸው። ስለዚህ ለእነዚህ ሶስቱ ሰዎች መንግስት ጥበቃ ሊመድብላቸው ይችላል። በተለያየ መንገድ አድራሻቸውንም በመቀየር ብዙ መንግስታት ሊያደርጓቸው የሚችሏቸው መካኒዝሞች አሉ። ህጉም 20 አይነት የጥበቃ መንገዶች ያስቀምጣልና ይሄ ለሚሆንበት ጊዜ የተከሳሹ ወይም ደግሞ መብቱን የሚያጣውንም አካል መብት ከግምት ውስጥ ባስገባ ሁኔታ ሌሎቹ የጥንቃቄ እርምጃ ህንቆች እንኳን አልተወሰዱም። አቃቢ ግነዚህ የጥንቃቄ እርምጃዎች መውሰድ እየቻለ የአቶ እስክንድርን ይበልጥ እንደዚሁም ደግሞ ልጁ አዲስ አበባ ላይ የሞተባት እናት ቁመቱን እንዳታውቅ በሚያደርግ ሁኔታ በተደበሰበሰንም የፍትህ ትራፊክ ቀጥም ለባሉ ትክክል አይደለም። ይህንን መነሻዎች ምንድነው መከራከሪያዎች አንስተን ነበር። ዞሮ ዞሮ ፍርድ ቤቱ አልተቀበለንም እና ይህንን ይመስል ነበር ይሄ የምክንያቱ ነገር።
አቶ ሄኖክ ከዚህ በፊት በአቶ መለስ ዜናዊ ያገዛዝ ዘመን እንደዚሁ እነ አንዷለም አራጌ ላይ ተመሳሳይ ክስ ቀርቦ በዝግ ወይንም ልክ እንዳሁን እንደነ እስክንድር ላይ እንደተደረገው ለማድረግ ተሞክሮ ነበር። ግን ያንን በክርክር ጠበቃዎቹ አሸንፈው ፍርድ ቤቱም መጨረሻ ላይ እጁን ሰጥቶ ተቀብሎ በግልጽ ሆኖ ነበር የሚል ዜና አለ። ይሄንን ያውቃሉ?
አዎ እኔ በበርግዲው ዛን ጊዜ ገና ተማሪ ላይ ነበርኩኝ። በወሬ ደረጃ ነው ማቀው።
ተመሳሳይ ሁኔታ ነው ሁኔታ ተፈጠረው ማለት ነው።
በእናን ማለም ጊዜ እርግጠኛ ካልሆንኩኝ ልታረሙ ይችላል። መደበኛ ክስ ተከፍቶ ነው ይሄ ምስክሮችን በእንደዚህ አይነት ሁኔታ ይደመጡ የተባለው። እኔ እንግዲህ በቆምኩባቸው አንዳንድ ክርክሮችን በተነግም ዘመንም ቢሆን ተመሳሳይ ነገር አጋጥሞኛል። ለምሳሌ በእነመቶ አለቃ ማስረሻ ሰጤ መዝገብ ወደ 41 ተከሳሾች ያሉበት በጣም ፌመስ ኬዝ ነበር። የክሊንቶ ካተሎ ነው። በዛ መዝገብ ላይ አቃቢ ምስክሮች ለህይወታቸው አደጋ ላይ ይወደቁ ስለሆነ በእንደዚህ አይነት ሁኔታ ከመጋረጃ ጀርባ ማንነታቸው ሳይታወቅ ይደመጥልኝ ብሎ ጠይቆ ነበረ። መጨረሻ ላይ ሰፊ ክርክር ነው የተደረገው። በዛ መዝገብ ላይ ፍርድቤቱ በፍጹም ፊት ለፊት ቀርቦ ይመስክሩ ለሚል ብይን ተሰጥቶበት ነበረ። አሁን ግን ወደኋላ እንደገና ተመልሰን ስንመጣ መደበኛ ክሱ ገና አልተከፈተም። ማስረጃዎች ተሰባስበው ለዋናው ክሱ የሚቀርቡ ማስረጃዎች ናቸው እና በእንደዚህ አይነት ሁኔታ ምስክሮች ይደመጡልኝ የሚለው ጥያቄ ፍርድ ቤቱ እውነትም የግራ ቀኙን ጥቅም ከግምት ውስጥ ቢያስገባ፣ እንደዚህም ደግሞ ህዝቡ እውነቱን ለማወቅ ያለውን ኢንተረስቱንም ደግሞ ከግምት ውስጥ ቢያስገባ ኑሮ ወደዚህ አይነት ድምዳሜ ይደርሳል ብዬ አላስብም ነበረ እና የሚያሳየው ነገር በእርግጥ በእናንዳለም ጊዜ ከነበረው ራሱ የፍትህ ስርዓቱ አሁን ዛሬ ላይ ወደፊት ተራምዷል ወይስ እዛ ላይ ነው ያለው ወይስ ወደኋላ ተመልሷል የሚለውንም ለአድማጮቻችን የህሊና ፍርድ እንዲሰጡ እድል የሚሰጥ አጋጣሚ ይመስለኛል።
አሁን ፍርድ ቤቱ በነ እስክንድር ክስ ላይ መንግስት ጠበቃ እንዲያቆምላቸው ብሏል። እንዴት ነው ሊሆን የሚችለው? አሁን ይሄ ተከሳሾቹ ጠበቃን ፈልግም ጠበቃችን አሰናብታል ካሉ በኋላ መንግስት የቀጠራቸው ጠበቃዎች ጋራ እንዴት ነው የሚነጋገሩት? እንዴት ነው የክሱ ሂደት ከተከሳሾችና በጠበቃዎቹ መካከል የሚካሄደው?
በጣም ወሳኝ ጥያቄ ነው ያመጣው። እዚህ አንድ የህጉን ነገር ላስረዳ። ምንድነው መንግስት በጣም ከባድ የሆነ ክስ በተመሰረተባቸው ሰዎች ላይ በራሱ ወጪ መብታቸው እንዳይጎዳ በሚል ፍትህም እንዳይጓደል በሚል በተወሰኑ ጉዳዮች ላይ ጠበቃ እንዲያቆም ይደረጋል። ይህ ነገር የሚሆነው በተከሰሱት ወይም በተጠረጠሩት ሰዎች በጎ ፈቃደኝነት ላይ መሆን አለበት። እነዚህ ሰዎች ጠበቃ ሳናቆም መከራከራችን የሚያመጣብንን ውጤት እናቃለን፣ ነገር ግን ጠበቃ አንፈልግም ካሉ መንግስት ሊያቆምላቸው አይችልም። በእነ አቶ እስክንድር ነጋ ጉዳይ በምናይበት ጊዜ ነገሩ ጠበቃ የማቆም አቅም አንሷቸው በዛ ጉዳይ ላይ መንግስት እንዲደግፋቸው ጥያቄ አቅርበው ወይንም ደግሞ ፍርድ ቤቱ በእንደዚህ አይነት ሁኔታ ነገሩን መረዳት ኖሮበት የተሰጠ ትዕዛዝ አይደለም። በእናቶች እስክንድር ነጋ መዝገብ ላይ ሁለት ጠበቆች ነበሩ። ከኔ ጋር ቆሞ የነበረው ጠበቃ በጣም በኢትዮጵያ የወንጀል ፍትህ ስርዓት ውስጥ ታዋቂ የሆነ አንቱ የተባለ በብዙ መዝገቦች ላይ የሚጠቀስ ሰው ነው። አብረን ቆመን የነበረው አቶ ሙሉ ሰይድ ይባላል። ሁለት ጠበቆች ነበሩ። እነዚህ እኛን ጠበቆቹን አቶ እስክንድር ለማሰናበት ምክንያት የሆናቸው ፍትህ አላገኙም። በዚህ ፍርድ ቤት በኢትዮጵያ ውስጥ አንቱ የተባሉ ጠበቆች ራሱ ቆመው ፍርድ ቤቱ ገለልተኛ ባልሆነ ሁኔታ በሚሰጠኝን ብይን ፍትህ የማያስገኝልኝ ስለሆነ መከራከርም ሆነ የዚህ ሂደት አካል አልፈልግም መሆን አልፈልግም ብለው፣ በዚህ ሁኔታ ውስጥ እንግዲህ ፍርድ ቤቱን ጠበቃ ይቆምላቸው መንግስት ያቆምላቸው ሲል አቶ እስክንድር ይጫንባቸው ጠበቃ መንግስት መብታቸውን አስገድዶ ከሳቸው በላይ አዋቂ ነኝ በሚል ጠበቃ አልፈልግም የሚሉትን አቶ እስክንድር ልክ እንደዛው ተገድዶ አቶ እስክንድር መስቀለኛ ጥያቄ አልጠይቅም እያሉ ጠበቃው የተባለው ጠበቃ ቀርቦ መስቀለኛ ጥያቄ እንዲያቀርብላቸው እንዲያማክረኝ አልፈልግም እያሉ ተገደው ይማከሩ የሚል ትዕዛዝ ነው። ይሄ ደግሞ ዓለም ከደረሰበት የወንጀል ፍትህ አስተዳደር በእጅጉ የወጣና የተከሳሹን መብት ፈጽሞ ከግምት ውስጥ ያልከተተ አካሄድ ነው። በኢትዮጵያ ሕግም ሆነ በዓለም አቀፉ የጠበቆች አካሄድ ፕራክቲስ ፈጽሞ የወጣና ትክክል ያልሆነ ገልታዊነት የተላበሰ ውሳኔ ሆኖ እኔ ያገኘሁትኝ።
እንዴት ነው አሁን ሊቀጥል የሚችለው? እነ እስክንድር በኦኬ በፖሊስ በመሳሪያ ተገደው ፍርድ ቤት ይሄዳሉ። ጠበቆቻቸው ጋር እንዴት ነው ያላቸው ግንኙነት የሚሆነው?
አሁን እንግዲህ ያቀጣጠሉን ሁኔታ ለምሳሌ አርብ ዕለት በነበራቸው ቀጠሮ በመዝገብ ውስጥ ሶስተኛ ተከሳሽ ሆና የቀረችው ቀለብ ስዩም ተገዳ እንደሄደች መረጃ አለኝ። የናቶ እስክንድርን በተመለከተ የሄዱበትን አግባብ አላቅም። ነገር ግን ፍርድ ቤት ቀርበዋል። ከዚህ የተለየ ይሆናል ብዬ አልገምትም። ግምት ነው ይሄ፣ ሙሉ መረጃ የለኝም። እንግዲህ እናቶ እስክንድር በቀረቡበት ጊዜ ሂደቱ ምንድን ነው የሚሆነው? ልክ በቅንጅት ጊዜ 97 እንደሆነ እነሱ ይቀርባሉ። አቃቢ ህግ ምስክር አቅርብ ያለው ይላል። ምስክሩ ይቀርባል፣ በእነ እስክንድር ላይ ይመሰክራል። ከዛ እነ እስክንድር ትጠይቃላችሁ ይባላሉ። እኛ የዚህ የፍትህ አካል መሆን አንፈልግም፣ ምንም የምንለው ነገር የለም፣ ከቤቱ የፈለገውን ነገር ይስራ ይላሉ። ስለዚህ እናቶ እስክንድር ጥያቄ አልጠየቁም። ያ መዝገቡ ላይ ይመዘገብና ከዛ በኋላ አቃቢ ህግ የሚጠይቀው መልሶ የሚጠይቀው ጥያቄ ካለ መልሶ ይጠይቃል፣ ካልሆነ ፍርድ ቤቱ የሚጠይቀው ጥያቄ ካለ ፍርድ ቤቱ ይጠይቅና የፍትህ ሂደቱ በእንደዚህ አይነት ሁኔታ ምስክር መስተናገድ ሂደቱ ይቀጥላል። የዛ አካል እነ እስክንድር አልሆኑም ማለት ነው። ያ ደግሞ በእጅጉ የፍትህ ስርዓቱን የፍትህ አካሄዱን ተቀባይነት ወይንም ደግሞ ሌጂቲሜሽን በእጅጉ የሚነካ ነው እና በዚህ ሂደት ውስጥ የግድ እናቶ እስክንድር ተወከሉበት የተባለው አንድ ሰው ድምፅ እንዲኖረው የተፈለገ ይመስለኛል። ነገር ግን እናቶ እስክንድር ያው መዝገቡ ላይ ፈቃደኛ ያለመሆናቸው ስለሚመዘገብ ጠበቃው ምንም አይነት ጥያቄ ቢጠይቅም እንኳን እነ እስክንድር ፈቃደኛ ሳይሆኑ ችሎቱ አስገድዶ እንኳን ያንን ጠበቃ ጥያቄ ጠይቅ ብለው ፈቃደኛ ስላልሆኑ በዛ ሂደት ውስጥ እንዳልተሳተፉበት ነው የሚወሰደው እና በእርግጥ አርብ ዕለት ምን ተሰራ የሚለውን ዝርዝር ነጥብ የለኝም፣ መረጃው የለኝም። ነገር ግን እናቶ እስክንድር ባናገሩኝ ወቅት የነገሩኝ ነገር ምንድን ነው? እኛ የዚህ አካል ስለማንሆን ተገደን እንመጣለን፣ ችሎት ውስጥ ዝም ብለን እንቀመጣለን፣ እነሱ የሚሰሩትን ሰርተው ሲጨርሱ መሄድ ትችላላችሁ ሲባል ተነስተን ነው የምንሄደው እንጂ ሌላ ነገር የምንሳተፉበት የለም የሚለው የነገሩኝ ነገር።
በነገራችን ላይ ከዚህ በፊት የሆነ ዜና ተሰምቶ ነበር። በተለይ በአቶ እስክንድር ላይ የድብደባ ነው ሁኔታ ተፈጽሟል የሚል ነበር። ስለዚህ የሚያውቁት ነገር አለ?
አዎ፣ አቶ እስክንድር የተያዙ ጊዜ የማውቀው ነገር አለ። ያው እሳቸው የነገሩኝ ነገር ነው። በተያዙ ጊዜ ቢሮ ላይ በተያዙ ጊዜ ለፖሊሶች፣ የፌዴራል ፖሊስ የጸጥታ አካላት በጣም የታጠቁ ስፔሻል ፎርስ የሚባሉት ናቸው። አቶ እስክንድርን ይዘዋቸው የወሰዷቸውና ከቢሮ ሲወሰዱ እየተደበደቡ እየተጎተቱ ነበረ የሄዱትም። በተለይ በዚህ አይነት ድርጊት ውስጥ ሁለት የጸጥታ አካላት በጣም በስፋት እንደተሳተፉ አቶ እስክንድር ነግረውኛል። ጉዳዩን መንግስት ለመደባበስ ሞክሮ ነበረ። ኋላ ላይ ግን ወደ ሚዲያ ከወጣና ብዙ ህዝብ ካወቀው በኋላ እንዴት አቶ እስክንድር ላይ ይህ ነገር ይፈጸማል? እሳቸው የሰላማዊ ታጋይ ናቸው፣ በፖሊስ እጅ በመንግስት እጅ ሆነው እንዴት ይሄ ነገር ይፈጸማል? የሚል ጫና ሲመጣበት መንግስት እንደዚሁም ደግሞ አቶ እስክንድር ፍርድ ቤት ላይ ይህንን ያደረገብኝን አካል አውቀዋለሁ፣ እለየዋለሁ፣ ምስክርን አለኝ፣ መክሰስ እፈልጋለሁ ብለው ስለተናገሩ ፍርድ ቤቱ አማራጭ ስላልነበረው ትዕዛዝ ሰጥቶላቸው ነበር። በዛ መሰረት ክሳቸውን ጀምረው እያንቀሳቀሱ ነበረ። ከሰውየው ጋር ተነጋግረው ይቅርታ እንደጠየቃቸው ነግረውኛል። ከዛ በኋላ ግን ዝርዝር ነገሮችን ይክፉ አይክፉ አሁን ወቅቱ ያለበትን ጉዳይ ያለበትን ደረጃ አላውቅም። ነገር ግን መደብደባቸውና ከዛ ጋር በተገናኘ መክሰስ የፈለጉበት ክስ ቃላቸውን ፖሊስ ተቀብሎ በሂደት ላይ የነበረ መሆኑን በደንብ ነው የማውቀው።
ከአቶ እስክንድር በተጨማሪ ሌሎቹም እነ ስንታየው ቸኮል እና ሌሎቹም የድርጅት የሁለት እህቶች ሴቶች አብረው ተይዘዋል። ኃላፊዎች የድርጅቱ ውስጥ ከፍተኛ ኃላፊነት ያላቸው አንደኛዋ የሴቶች መደራጀት ኃላፊ ናቸው፣ አንደኛዋ የከተማ አደረጃጀት ኃላፊ ናቸው መሰለኝ ሴቶቹ። እነሱስ በዚህ የክስ ሂደት ውስጥ ምንድን ነው ያላቸው ሮል?
እንግዲህ ሌሎቹን በተመለከተ በተለይ አሁን ያነሳቸው ሴቶቹን እንስት ታጋዮቹን በተመለከተ ቀለብ ስዩም የምትባሏ በእናቶ እስክንድር መዝገብ ውስጥ ያለች የተካተተች ናት። ሶስተኛ ተከሳሽ ናት በመዝገብ ውስጥ በእናቶ እስክንድር ላይ እንደተጠቀሰው። እሷም ልክ በአዲስ አበባ ከተማ ላይ ሁከትና ብጥብጥ አስፈጥረሻል፣ የሰው ሕይወት እንዲጠፋ አድርገሻል የሚል ተመሳሳይ ጭብጥ ያለው ክስ ነው የቀረበባት ወይም ተጠርጥራ ያለችው። በተመሳሳይ ነገር ነው። ዋስትና አልተጠበቀላትም። በጣም በአስቸጋሪ ሁኔታ ታስራ ነው የምትገኘው። እቺ እህታችን ታጋይታችን ትናንትና በህወሓት ዘመን ሰፊ ለሆነ ትግል ታረግ የነበረ እና ብዙ መከራ የተቀበለች ናት። አሁንም በተመሳሳይ መልኩ ኢትዮጵያ ውስጥ በጣም ክፋል መጣ ድረስ እኔ ተረጋግቼ ኑሮን አልኖርም በሚል እንደዚህ ትግል ውስጥ ገብታ እየታገለች ያለች ናት። በተለይ ቀደም ሲል የኢዜማ ፓርቲ አባል የነበረች ናት። ከዛ ወጣ ወደ ባልደራስ ተቀላቅላለች። ትግሉን እማታስ ነው በእንደዚህ አይነት ፓርቲው ስለመግባት ነው በሚል ፓርቲው ተቀዳግና ሰፋ ያለ ትግል ያካሄደች ነበረ። ይህ አካሄድ እንግዲህ በስርዓቱ አልተወደደላትም። ትላንትና በኃይል ትግሏን ሊያዳፍኑ እንደተሞከረው ዛሬም ደግሞ እሷን በማሰር ትግሏን ለማዳከም እየተሞከረ ነው። በተመሳሳይ ከእነ እስክንድር ጋር ያለች ናት። ሌላ አንተ የጠቀስካት አሁን አስካሌ የምትባለው አስካሌ በቀለ የምትባለው የሴቶች ጉዳይ ኃላፊ ናት። እሷ አሁን በዚህ ሳምንት ነው ይሄ ነገር ተይዛ ወደ ፍርድ ቤት ይቅርታ ላስት ዊክ ነው ባለፈው ሳምንት ነው ተይዛ ወደ ፍርድ ቤት የቀረበችው። የተጠረጠረችበት ጉዳይ ተመሳሳይ ነው። ከእሷ ጋርም እንደዚሁ አብሮ ወደ አራት የሚጠጉ የፓርቲው አባላት እና በተለያየ ደረጃ ላይ የሚገኙ አመራሮችም ተይዘዋል። ይሄ የሚያሳየው ምንድን ነው? እናቶ እስክንድርን ይዘን ፓርቲውን እናዳክማለን የሚል ሀሳብ ነበረ። ያልሆነም ፓርቲው የተንቀሳቀሰ ባለበት በአሁኑ ወቅት ደግሞ የበለጠ ደግሞ ሰዎችን ደግሞ እንሰር በሚል ነው እንግዲህ ያ እንግዲህ ዋናው ለድርጅቱ ለመታሰሩ ምክንያት የሆነው ነገር ከተፈጸመ ከወር ከምናምን በኋላ አሁንም መንግስት አለ እንደ አዲስ ሰዎችን የያዘ ነው። በጣም ኢንተረስቲንግ በሆነ ሁኔታ ለምሳሌ ተይዘብን ከነበረው ከተፈታ የተፈታ አንድ ልጅ አለ ቢኒያም መስፍን የሚባል ታስሮ በነበረ ጊዜ ብዙ ማስጠንቀቂያዎች፣ ማስፈራሪያዎች ሰጥተውት ለቀውት ነበር። አሁን እንደገና ደግሞ ደግሞ ይዘውታል እና ሲያዝ የነገሩት ነገር ምንድን ነው? ከፖለቲካ በደንብ እንደዚህ አይነት ነገር አልገባም ብለህ ተናግረህ እሺ ብለን ወተን ነበር። ነገር ግን አሁንም ተመልሰ እዛ ፓርቲ ውስጥ እየተንቀሳቀስኩ ነው እና በምን ነው እንግዲህ ፖሊስ በምርመራ ወቅት እያናገረ ያለው ይሄ ከሱ አንደበት የሰማነው ነገር ነው እና በተለይ እንስት ታጋዮቻችን ላይ ሴቶች ወደ ኢትዮጵያ ፖለቲካ ውስጥ ምክንያት ሆነው እነዚህ ሴቶች ምክንያት እንዳይመጡ በሚፈለግበት ነገር ያለ ይመስለኛል እና የበለጠ እነሱ ላይ የበረታ አይነት ነገር የሚታይ ይመስለኛል።
አቶ ሄኖክ ምንድን ነው ከመንግስት አካባቢ የአዲስ አበባን ጥያቄ በተመለከተ በጣም የተጠናከረ አንድ ወጥ የሆነ አቋም ያለ ይመስላል። ምንድን ነው ዋናው ችግሩ ምንድን ነው? ስለ አዲስ አበባ እነዚህ የእስክንድር ፓርቲም ሆነ ሌሎች ጓዶቹ እዛ ውስጥ ያሉትም ሌሎች ጓዶቹም እኛ እስከምንሰማው በሰላማዊ መንገድ ነው። ከዚህ በፊትም መሰብሰብ ይከለከሉ ነበር፣ የከፈሉትን ገንዘብ ተወስዶባቸው አዳራሽ ይከለከሉ ነበር፣ በየቦታው ሰላማዊ ሰልፍ ለማድረግም ለመነጋገርም ይከለከሉ ነበር። ምንድን ነው ምክንያቱ አዲስ አበባ ላይ ሲሆን ከላይም ከታችም በመንግስት አስተዳደር ውስጥ ያሉት ኃይሎች በሙሉ አንድ አይነት አቋም ይዘው እንዲህ አይነት እርምጃ መወሰድ? በተለይ አሁን የአቶ ሽመልስን ስለ አዲስ አበባ የተናገሩትን ከሰማን በኋላ ይሄ ነገር የተቀበረ ቦምብ ያለበት ይመስላል። ምንድን ነው በእናንተ አመለካከት አዲስ አበባ በተመለከተ የእስክንድር ፓርቲ ላይ የባልደራስ ላይ እንዲህ አይነት ጥንካሬ በመንግስት በኩል የቀረበበት ምክንያት?
አዎ እንግዲህ ይሄ አነሳው ነገር አጠቃላይ አሁን በስልጣን ላይ ያለው ኃይልና የጽንፈኛ ኃይሎች አዲስ አበባን እንዴት ይመለከቱታል ከሚለው ነገር ጋር የሚገናኝ ይመስለኛል። እንግዲህ ጽንፈኛ ኃይሎች ስልጣን ላይ ያሉትም ስልጣን ላይ ለመውጣት በጉጉት ያሉትም አዲስ አበባን የሚመለከቱት በዋነኝነት የኦሮሞ የትግል ማዕከል ናት፣ ነጻ የሆነ የኦሮሞ መንግስት ለመመስረት አዲስ አበባ በራሷ ደሴት ሆና የምትቆም ከሆነ ሊሳካ አይችልም። አዲስ አበባ በኢትዮጵያም ሆነ በኦሮሚያ ውስጥ ትልቅ የኢኮኖሚ፣ የፖለቲካ፣ የኢንቴሌክቹዋል፣ የቴክኖሎጂ፣ የዲፕሎማሲ ማዕከል ስለሆነች ይህንን ባላያዝንበት ሁኔታ ነጻ የኦሮሞ መንግስት የመመስረት አጀንዳም ሆነ የበላይ የሆነ የኦሮሞ አስተዳደር በኢትዮጵያ ውስጥ ለመመስረት አንችልም። ስለዚህ አዲስ አበባን ተረክ ፈጥረን መዋጥ መቻል አለብን። እንደ አዳማ፣ እንደ ናዝሬት፣ እንደ ጅማ ማድረግ መቻል አለብን። ይህን ባላደረግንበት ሁኔታ የፖለቲካና የኢኮኖሚ የበላይነት ስለሚወሰድብን በማንኛውም አይነት መንገድ ኦሮማይዝድ ማድረግ አለብን አዲስ አበባን በሚል አጀንዳ አላቸው እና ያንን አጀንዳ ደግሞ ከፊት ለፊት ቆሞ በጽኑ እየታገለ ያለው ባልደራስ ለእውነተኛ ዲሞክራሲ ፓርቲ በአቶ እስክንድር የሚመራው ነው። ይሄ ፓርቲ የትግል አካሄዱ ሰላማዊ ነው፣ ህጋዊ ነው። ዞሮ ዞሮ የትግል ስልቱ ሳይሆን ዋናው ነገር በእነሱ እንደ ስጋት የሚቆጠረው ያነሳው ሀሳብ ብዙዎችን የሚገዛ ሀሳብ ስለሆነ አይደለም፣ በሌላ ህዝብ ዘንድ በኦሮሞ ህዝብ ዘንድም ተቀባይነት ያለው ሀሳብ ስለሆነ ይሄ ሀሳብ ደግሞ ከጽንፈኞች ሀሳብ ጋር ተሯምጦ ማሸነፍ የሚችል ዘመኑን የሚመጥን የዋጀ አስተሳሰብ ስለሆነ ይህንን ሀሳብ በምርጫ በህዝብ ድምፅ ይወሰን። ትክክለኛው ሀሳብ የሚበልጠው ሀሳብ የትኛው ነው ቢባል የሚያሸንፍ ሀሳብ ስለሆነ፣ ገዢዎች የያዙት ሀሳብ ደግሞ ተሸናፊ ሀሳብ ስለሆነ ጠልፈን መጣል አለብን። ባልደራስንና በሱ ስር የተሰበሰቡ ሌሎች አባሎችን መጣል አለብን የሚል የተሸናፊነት አስተሳሰብ ነውና ይሄንን ተገን በሰላማዊ መንገድ ማሸነፍ ስለማይችሉ አባላቱን በማሰር የማሸናቀቅ ንብረታቸውን በመውሰድ የሚደረግ እንቅስቃሴ ነውና የዛ መገለጫ ነው። አዲስ አበባ እንዴት አድርገው ያያዋታል ኦሮሞ የትግል ማዕከልናት ብለው በግልጽ አሁን ስልጣን ላይ ያሉ ገዢዎች የሚናገሩበት ስለሆነ አዲስ አበባ ኦሮሞ የተዋረደባት ናት፣ አንገቱን የደፋባት ናት። ስለዚህ ያስደፍሩን ማስደፋት አለብን የሚል በጣም ጥላቻን በታከለ ሁኔታ የሚያዋት ማዕከል ስለሆነች በዚህ አዲስ አበባ ላይ የሚደረገው ትግል እንደነሱ አመለካከት የኦሮሞን አስተሳሰብ ወደ በላይ የማምጣትና የኦሮሞን መንግስትን የማስረው ወይንም ደግሞ አንደኛ ኦሮሞ ሌላው ኢትዮጵያዊ ሁለተኛ የሚለውን ኢትዮጵያዊ ለመስቀር የሚያደርጉት እንቅስቃሴ ማዕከል ስለሆነ የዚያ ትግል መገለጫ አካል አድርጌ ነው ማየው።
በመጨረሻ ከመሰናበታችን በፊት የሚያስተላልፉት አጠር ያለ በግማሽ ደቂቃ ውስጥ ካለ መልእክት
መጨረሻ ላይ ማለት የምችለው ኢትዮጵያ ውስጥ ፍትህ መቀለጃ ሆኗል። ትናንትና እንደነበረው አንድ ሰው ከሆነ ብሔር ከተያዘ ንጹህ ሰው ከሌላ ብሔር መያዝ አለበት የሚለው አስተሳሰብ በእጅጉ ትክክል አይደለም። ኢትዮጵያችን አደጋ ላይ የወደቀችበት ጊዜ ነው ያለውና ሰው በራሱ ባጠፋው ባደረገው በራሱ ድርጊት ነው መጠየቅ ያለበት እንጂ ሌላ ሰው ባደረገው ይሄ ሰው ማመጣጠኛ ተብሎ መጠየቅ የለበትም። የእናንተ አድማጮች የዚህ ትግል አካል እንዲሆኑና አቶ እስክንድር ነጋ የጀመሩትን እንቅስቃሴ በተለያየ አይነት መንገድ እስከዛሬ ሲደግፉ ነበር፣ ከዚህ በኋላ ማጠናከሩን እንዲቀጥሉ ጥሬን ማስተላለፍ እፈልጋለሁ። በጣም በጣም እጅግ አድርጌ አመሰግናቸዋለሁ።
እኛም እናመሰግናለን። ጌታዬ ጤና ይስጥልኝ።
ሰላም ነው።
ይቀርውታል አንዳስ ደቂቃ በዚህ መሃል አድማጮች ደውለው ከዚህ ያለውን ወንድማችንን አብይን ስለ አዲስ አበባ ስለ ኢትዮጵያ በመናወራበት ጊዜ ምን ነው ስለ አረንጓዴው ስለ አዲስ አበባ ውስጥ ለሚደረገው ኢንፎርሜሽን ብትሰጡን ብለው ያሏሉና እንግዲህ በቦታው የነበርከው አንተ ነህና እስቲ ይሄን ኢንፎርሜሽን አካፍላቸው ምን ይመስላል
እንግዲህ እኔ በኔ እይታ በእውነቱ አዲስ አበባ በጣም መታመር ከተማ ሆናለች። በጣም ከቀን ወደ ቀን ውበቷ እየጨመረ ለኔ እዛ ለምኖረውም ሁሉ እስኪ ገርመኝ ድረስ ነው አንዳንዴ ውበቷና እየጨመረ ነው። እኛም እኔም እንደ አንድ የከተማው ነዋሪ ማረግ የሚገባኝን በማረግ በመትከል አካባቢ በማጽዳት ሰዎችን በመርዳት እንደዚህ የሚሰሩትን ብቻ ከተማውን እንግዲህ አዲስ አበባ የአፍሪካ ዋና ከተማም ነች አይደለም የኢትዮጵያና ሁላችንም ይፈልጋ አይነት ባክግራውንድ ይኖረን ይፈልጋ የትምህርት ደረጃ ይኖረን ይፈልጋ የገቢ ደረጃ ይኖረን አዲስ አበባችን ይሁላችን ነች ለማንም ከፍ ለማንም ዝቅ ማትል ነች እንዲያውም ከኛ አልፋ ለአውጉራችን ከዛም አልፎ ለዓለም ምሳሌ የምትሆን የአንድነት የፍቅር ከተማ ነችና ዛሬም እንዲነች ወደፊትም እንዲሆን ምትቀጥለው በዚህ ላይ ምንም ጥርጥር የለኝ።
በመጨረሻ የከተማውን ማዋብ በተባለው ጠቅላይ ሚኒስትር አብይ ብዙ ስራ ይሰራሉ እንደሚባለው ቤተ መንግስቱን ያስጎበኛሉ ጋርደኖች አዲስ አበባ ስለሱ ስትል ነበር።
እሱም በጣም በእውነት በጣም የሚያምር ስራና ለብዙ በተለይ ጎብኚዎች ትልቅ ተምሳሌት የሚሆኑ በተለይ ደግሞ ያው ኢትዮጵያ አየር መንገድ ብዙ ተጓዦች በትራንዚት የሚያልፉበት ስለሆነ እነዚህ አንድ ቀን የግማሽ ቀን ወጣ ብለው ያለውን ጋርደኑም ሆነ አሁን እየተሰራ ያለው በትስራዎችን መጎብኘት መቻላቸው እንደው ትንሽ ጥያቄን ይጭራል ለካይም ይችላል ይሄም ይሰራል እንደዚህም ደስ የሚል ነገር ይታያል የሚለውን ነገር ስለሚያጣ ይሄ በእውነት በጣም ሊደገፍ ሊበረታታ የሚገባ ነው ብዬ በራሴን ግል ጽኑ እምነቴ መግለጽ ፈልጋለሁ። በዚህ አቀጣሚ
በጣም ጥሩ መበረታታት የሚገባው ነው። ችግሩ ግን ያለው ምንድነው ፈረንጆች የሚሉት አሉ አባባል አለ destruction is faster than construction ይላሉ። ማጥፋት ከማልባት ይፈጥናል። አንድ ቤት ለመስራት አንድ አመት የፈጀም ቤት በአንድ ድንጋይ በአንድ ቦምብ በሰከንድ ታጠፋዋለህ።
ያንን ብለን ደግሞ
ቸም አንተኛም ትክክል ነው ግን ያ ደግሞ ሊታሰብበት ይገባል። እንዲህ አይነት ነገሮች አሁን ሻሸመኔን ያየሰው የኢትዮጵያ ሳይሆን ሶሪያ ውስጥ ያለ ነው መስለው እንዲህ አይነት እንዳይሆን ደግሞ በህጉም አንዳንድ ነገሮችን መስራቱ ያስፈልጋል።
ምንም የሚያጠያይቅ ነገር አይደለም። በዚህ ጉዳይ ላይ ምንም እንደ ጥያቄም ለማቅረብ አያስፈልገውም። ምክንያቱም ምንጊዜም ዲስትራክሽን ጥፋት መቼም ቢሆን ጠቃሚ ሊሆን አይችልም። መወገዝም ያለበት ነው። መደረግ ያለበት ነገር ሁሉ ስራዎች ሲሰሩ እንዳይጠፉ ጎን ለጎን መስራት ያለበት አለ። ግን ምንጊዜም ያው ልማት ጥፋትን እንደሚያሸንፍ ሰርቶ በማሳየት በፍቅር በመሳብ ለሁሉም ጥቅም እኛ እኮ ለአፍሪካም ተምሳሌት የምንሆን ህዝቦች ነን። ራሳችንን አንዳንዴ በጣም እናሳንሰዋለን። ትልቅ ህዝቦች ነን። እንደ ቀላል ራሳችንን ዋጋ እናሳጣ ይሄን ማለት
ይላል አብይ። አድማጮቻችን አዲስ አበባችን ውብ ሆናለች ነው የሚለው። እንግዲህ የዛሬው ፕሮግራማችን ሊጠናቀቅ አንድ 5 ደቂቃ ቀርቶታል። እዚህ እንግዲህ ያለነው እኔና አብይ እንግዳችን እንዲሁም ቴክኒሽያናችን መልካም ሳምንት እስከ ሳምንት እንላችኋለን። ጤና ይስጥልን።
Hello.